የአሜሪካ ድምጽ ነው። በ19 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቨርቹዋል ቻናል 57 ዲግሪስ ዌስት ከዋሽንግተን ዲሲ የሚተላለፍላችሁ የዛሬ ሰኞ ታህሳስ 4 2014 ዓመተ ምህረት ዝግጅታችን ጀመረ። በጦርነቱ ምክንያት ደሴና ኮምቦልቻን ጨምሮ ከተለያዩ የወሎ አካባቢዎች ተፈናቅለው የነበሩ የህብረተሰብ ክፍሎች ወደ ቀያቸው መመለስ መጀመራቸውን እየተናገሩ ነው።
ኑሮ ትንሽ ይመጣ በጣም ተወዶ ነው ያገኘ ነው። በጣም ምረት ጨምሮ ነው ያገኘ ነው። ነገር ግን ይህን ለማድረግ ራሱን ይቻላል አንድ ኮሚቴ ተቋቁሞ ይህን እየፈታ እንዲሄድ ለማድረግ ሰፊ ስራ እየሰራን ያለበት ሁኔታ ነው ያለው።
የደሴ ከተማ ከንቲባ አበበ ገብረ መስቀል ናቸው። በምሽቱ ዘገባለን። ህወሓት ወታደራዊ ዘመቻውን እንዲያስፋፋም ሆነ አዲስ አበባ እንዲገባ ዩናይትድ ስቴትስ በምንም ሁኔታ አበረታታ አታውቅም ሲል የውጭ ጉዳይ መስሪያ ቤት አስታውቋል። ይህንንና ሌሎች ዘገባዎችን በምሽቱ ይዘንላችኋል። ዝግጅቶቻችንን በዌብሳይታችን አምሃሪክ ዶት ቪኦኤ ኒውስ ዶት ኮም፣ በፌስቡክ አት ቪኦኤ አምሃሪክ ላይ በቀጥታ ማዳመጥ ትችላላችሁ። ጤና ይስጥልኝ፣ እንደምናመሻችሁ የተከበራችሁ አድማጮች፣ የምሽቱ አስተናጋጃችሁ ጽዮን ግርማ ነኝ። እስከ ምሽቱ አራት ሰዓት አብራችሁን ቆዩ። በነገራችን ላይ አድማጮች፣ የኮሮና ቫይረስ ስርጭትን ለመከላከል እና ኮቪድ-19ን ለመቆጣጠር በሚደረግ ጥንቃቄ ምክንያት ለተወሰኑ ቀናት ስቱዲዮ ውስጥ በአካል የማንገኝ በመሆኑ ለቴሌቪዥን እና ለራዲዮ በቴሌቪዥን ተመልካቾቻችን ምስልና በአካል ማቅረብ ባለመቻላችን ይቅርታን እየጠየቅን ሙሉ ስርጭቶቻችንን ግን በየዕለቱ በሰዓታቸው በተለመዱት የአጭር ሞገድና የሳተላይት አድራሻዎቻችን መከታተል የምትችሉ መሆኑን ከአክብሮት ጋር እናሳውቃለን። የአፍሪካ ቀንድ አገልግሎት። አሁን አድማጮች፣ የሰዓቱን ዋና ዋና የዓለም ዜና እናስደምጣችሁ።
ጤና ይስጥልን አድማጮች፣ የምሽቱን የዓለም ዜናዎች የማሰማችሁ ደረጀ ደስታ ነኝ። ዩናይትድ ስቴትስ የውጭ ጉዳይ ሚኒስትር ኢትዮጵያ ውስጥ በትግራይ ኃይሎች በአማራና አፋር ክልሎች ተፈጽመዋል የተባሉ በደሎችና የመሰረተ ልማት ውድመቶች በእጅጉ አሳስበውኛል ሲል መግለጫ አወጣ። የውጭ ጉዳይ ሚኒስትሩ ቃል አቀባይ ኔድ ፕራይስ ትናንት በሰጡት መግለጫ ሁሉም ታጣቂ ወገኖች በሰላማዊ ሰዎች ላይ የሚደርሰውን ጥቃት እንዲያቆሙ ጥሪያችንን እናቀርባለን ብለዋል። ባለስልጣናቱም እነዚህን መረጃዎች በመመርመር ተጠያቂ የሆኑ አካላትን ለይቶ ለማውጣት ግልጽና ሁሉን አሳታፊ የሆነ የምርመራ ሂደት እንዲጀመሩ እናሳስባለን ማለታቸውም ተመልክቷል። ቃል አቀባዩ በመግለጫቸው ዩናይትድ ስቴትስ ልክ የሰብአዊ መብት ጥቃትና ጥሰቱ እንዲያበቃ ያለምንም ቅድመ ሁኔታ ድርድር እንዲደረግ፣ ያልተገደበ የሰብአዊ እርዳታ ተደራሽነት እንዲኖርና ሁሉን አቀፍ ብሔራዊ ንግግር እንዲጀመር እንዳሳሰበች ሁሉ ግጭቱን ለማቆምም የምትሰጠው ድጋፍ የመጀመሪያው የመጨረሻውና ብቸኛው አማራጭ ዲፕሎማሲ ብቻ መሆኑን በማመን እንደሆነ በድጋሚ ታረጋግጣለች ብለዋል። ህወሓት ወታደራዊ ዘመቻውን እንዲያስፋፋም ሆነ አዲስ አበባ እንዲገባ ዩናይትድ ስቴትስ በምንም ሁኔታ አበረታታ አታውቅም ሲል የውጭ ጉዳይ ሚኒስቴሩ መስሪያ ቤቷ አስታውቋል። የህወሓት ቃል አቀባይ ጌታቸው ረዳ ባለፈው ሳምንት በትግራይ ቴሌቪዥን ቃለ ምልልስ ባደረጉበት ወቅት ስለሰጡት አስተያየት መስሪያ ቤቱ ተጠይቆ ለቪኦኤ በሰጠው ምላሽ ነው ይህን የገለጸው። ዝርዝሩ በምሽቱ የትንታኔ መጽሔት ይቀርባል። ህወሓት ታሪካዊቷ የላሊበላ ከተማን በድጋሚ ተቆጣጥሯል ሲል የአይን እማኞችን በመጥቀስ ሮይተርስ ዘግቧል። የትግራይ ኃይሎቹ ከተማውን ባለፈው እሁድ የተቆጣጠሩት ያለምንም ውጊያ እንደሆነ የአይን እማኞች የነገሩት መሆኑን ሮይተርስ አስታውቋል። ይሁን እንጂ በመንግስትም ሆነ በህወሓት በኩል እስካሁን ስለ ጉዳዩ የተሰጠ አስተያየት አለመኖሩም በዘገባው ተመልክቷል። ባለፈው ቅዳሜ የኢትዮጵያ መንግስት ባወጣው መግለጫ ደግሞ በምስራቅ ግንባር ስትራቴጂካዊ የሆኑትና ወራሪው በፍጻሜ ዋዜማ ላይ መሆኑን የሚያሳዩት የዞብል ሰንሰለታማ ተራሮችን ጨምሮ ከፍተኛ ወታደራዊ ጠቀሜታ ያላቸውን ከተሞችን ተቆጣጥሯል ብሏል። በተመሳሳይ ሁኔታ የወልዲያ መቀሌ ዋናውን አውራ ጎዳና በመቁረጥ ጠላት መውጫ አጥቶ ነፍስ ውጪ ነፍስ ግቢ ውስጥ እንዲገባ አድርጎታል ሲልም አስታውቋል። ጠላት ዋናው የቆቦ ወልዲያ መንገድ ስለተዘጋበት በድንብርብር በጋሸና ላሊበላ በኩል ለማምለጥ ከፍተኛ ትንቅንቅ ቢያደርግም በወገን ጥምር ጦር እንደ ቅጠል ከመርገፍ አልተረፈም ብሏል መንግስት በመግለጫው። የደቡብ አፍሪካው ፕሬዝደንት ሲሪል ራማፎሳ ትናንት እሁድ በተደረገላቸው ምርመራ ለኮቪድ-19 ቫይረስ የተጋለጡ መሆናቸው ተነገረ። ፕሬዝደንቱ የቀድሞ የደቡብ አፍሪካ ምክትል ፕሬዝደንት ደክለርክ ቀብር ላይ በኬፕ ታውን ከተገኙ በኋላ መጠነኛ የህመም ስሜት የተሰማቸው ቢሆንም አሁን በጥሩ ሁኔታ ላይ የሚገኙ መሆኑን የደቡብ አፍሪካ መንግስት ባወጣው መግለጫ አስታውቋል። የ69 ዓመቱ ራማፎሳ በሚቀጥለው ሳምንት ለጊዜው ራሳቸውን ከአስተዳደራዊ ስራቸው አግልለው ኃላፊነታቸውን ለምክትል ፕሬዝደንት ዴቪድ ሙባዛ ያስተላለፉ መሆናቸውን አሳውቀዋል። በአሁኑ ወቅት በደቡብ አፍሪካ በከፍተኛ ሁኔታ እየተስፋፋ የሚገኘው የኦሚክሮን ቫይረስ በቀን ወደ 200 ሺህ በሚጠጉ ሰዎች ላይ እየታየ መሆኑ በዘገባው ተመልክቷል። ይሁን እንጂ የደቡብ አፍሪካ ሳይንቲስቶች ቫይረሱ ከፍተኛ ህመም ሲፈጥር ያልተመለከቱ መሆኑን ተናግረዋል። የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር አንቶኒ ብሊንከን ለ48 ሰዓት ጉብኝት ኢንዶኔዥያ ጃካርታ ገብተዋል። ብሊንከን በጃካርታ የተገኙት የባይደን አስተዳደር በደቡብ ምስራቅ እስያ ያላቸውን ፖሊሲና ግብን ለማሳወቅና በዩናይትድ ስቴትስና ኢንዶኔዥያ ግንኙነት ላይ ለመነጋገር መሆኑ የውጭ ጉዳይ ሚኒስትር ቃል አቀባይ ኔድ ፕራይስ ባወጡት መግለጫ አስታውቀዋል። ብሊንከን ከኢንዶኔዥያ ፕሬዝደንት ጃኮ ዊዶዶ ጋር የተገናኙ ሲሆን በሚቀጥሉት ቀናት ለተመሳሳይ ጉብኝት ወደ ማሌዥያና ታይላንድ እንደሚያመሩም ተመልክቷል። በጉብኝታቸውም በደቡብ ቻይና ነጻ እንቅስቃሴ እንዲኖር፣ ዲሞክራሲ እንዲስፋፋ፣ በዩናይትድ ስቴትስና በአገራቱ መካከል ጠንካራ ግንኙነት እንዲፈጠር የሚነጋገሩ መሆኑን በመግለጫው ተጠቅሷል። በዩናይትድ ስቴትስ ከኮሮና ቫይረስ በተያያዘ ህይወታቸውን ያጡ ሰዎች ቁጥር በትናንትናው ዕለት 800 ሺህ መድረሱ ተገለጸ። ይህ የተገለጸው ዩናይትድ ስቴትስ በክረምቱ ወራት እየጨመረ የመጣው ተላላፊ በሽታን ለመከላከል ዝግጅት በማድረግ ላይ በምትገኝበት ወቅት መሆኑን ሮይተርስ ዘግቧል። ዩናይትድ ስቴትስ ከበለጸጉት አገሮች መካከል በኮቪድ-19 የነፍስ ወከፍ ሞት ከፍተኛውን ቁጥር በማስመዝገብ ከሁሉም የከፋው ደረጃ ላይ የምትገኝ መሆኑም በዘገባው ተመልክቷል። አድማጮች፣ ይህ ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ነው። የዓለም ጤና ድርጅትና በዩናይትድ ስቴትስ ውስጥ ቀዳሚ የካንሰር ማዕከል የሆነው ሴንት ጁድ የሕፃናት ምርምር ሆስፒታል በታዳጊ አገራት በካንሰር በሽታ ለሚሰቃዩ ሕፃናት ነጻ የካንሰር የሕክምና አገልግሎት ለመስጠት ዝግጅት እያደረጉ ነው። ሊሳ ሽላይን ከጄኔቫ ያደረሰችንን ዘገባ ስመኝሽ የቆየ ታቀርበዋለች።
በዓለም ዙሪያ በየዓመቱ 10 ሚሊዮን የሚጠጉ ሰዎችን ለሞት በመዳረግ ካንሰር የዓለማችን አንደኛ ገዳይ በሽታ ነው። ከዓለም የጤና ድርጅት የተገኘው መረጃ እንደሚያመለክተውም በየዓመቱ በዓለም ዙሪያ የሚገኙ 400 ሺህ ሕፃናት በካንሰር ይጠቃሉ። ከነዚህ ውስጥ 100 ሺህ የሚሆኑት ደግሞ ለሞት ይዳረጋሉ። ሕፃናትን በይበልጥ ከሚያጠቁ የካንሰር አይነቶች የደም ካንሰር፣ የአይምሮ ካንሰር፣ የጢ ካንሰር እና በሰውነት ላይ የሚወጣ አባጭን ተከትሎ የሚመጣ ካንሰር የሚጠቀሱ ሲሆን በካንሰር ከተጠቁ 10 ሕፃናት ውስጥም 9 ዝቅተኛ ወይም መካከለኛ ገቢ ባላቸው ሀገራት ውስጥ እንደሚገኙ የጤና ድርጅቱ ሪፖርት ያሳያል። በዓለም ጤና ድርጅት ተላላፊ ባልሆኑ በሽታዎች የካንሰር ክፍል ዳይሬክተር የሆኑት አንድሬ ኢልባዊ እንደሚሉት ባደጉ ሀገራት ውስጥ በካንሰር በሽታ ከሚጠቁ ሕፃናት 80 ከመቶ በሕይወት መቆየት የሚችሉ ሲሆን ይህ መሆን የቻለው ላለፉት 10 ዓመታት በጤናው ዘርፍ የታየው መሻሻል ባመጣው ስኬት ነው።
That progress hasn't been achieved for children who are living in low and middle income countries.
ይሄ መሻሻል ግን ዝቅተኛና መካከለኛ ገቢ ባላቸው ሀገሮች በሚኖሩ ሕፃናት ላይ ባለመታየቱ በካንሰር በሽታ ከተጠቁ ሕፃናት የሚተርፉት 30 ከመቶ ብቻ ናቸው። ለዚህም ዋነኛው ምክንያት ደግሞ ለበሽታው የሚደረግ ሕክምና ባለመኖሩ ወይም ያለውን ለማግኘት አስቸጋሪ በመሆኑ ነው። ለሕፃናቱ የካንሰር ህመም የሚሰጡ መድኃኒቶች ለሕክምናው መሰረታዊ ጉዳዮች ናቸው።
ይህን ሁኔታ ለመቀየር የዓለም ጤና ድርጅት ከዩናይትድ ስቴትስ ሱ ሴንት ጁድ ሆስፒታል ጋር ጥምረት በመፍጠር ለሕፃናት ካንሰር የሚያገለግሉ መድኃኒቶች በዓለም ዙሪያ ተደራሽ ማድረግ የሚያስችል መድረክ ፈጥረዋል። ፕሮግራሙን ለመጀመር ሴንት ጁድ ሆስፒታል 200 ሚሊዮን ዶላር ያወጣ ሲሆን ኢልባዊ እንደሚሉት ገንዘቡ በመጀመሪያው 2 ዓመታት የሙከራ ጊዜ ተሳታፊ ለሚሆኑ 12 ሀገራት ያለምንም ወጪ መድኃኒቶች እንዲያገኙ እንደሚረዳ አስታውቀዋል።
እንግሊዝ ውስጥ እንደ አውሮፓ አቆጣጠር ከ1985 ጀምሮ በ17ኛው ክፍለ ዘመን የነበረውን የባሪያ ፈንጋይ ሐውልት ነቅለው በመጎተት ከወንዝ ጨምረው የጣሉ 4 ሰዎች ዛሬ ፍርድ ቤት መቅረባቸው ተሰማ። በምዕራብ ብሪታንያ ውስጥ ተነቅሎ የተጣለው የነሐስ ሐውልት ብሪስቶል ከተማ ውስጥ የሚገኘው የኤድዋርድ ኮልስተር የተባለው የባሪያ ነጋዴ መሆኑን አጃንስ ፍራንስ ፕሬስ ዘግቧል። ድርጊቱ የተፈጸመው እንደ አውሮፓ አቆጣጠር ሰኔ 7 2020 ዩናይትድ ስቴትስ ውስጥ በነጭ ፖሊስ የተገደለውን ጆርጅ ፍሎይድን ግድያ በመቃወም አደባባይ በወጡ የብላክ ላይፍ ማተርስ ወይም የጥቁሮች ህይወት ዋጋ አለው ተቃዋሚዎች መሆኑን ተመልክቷል። ከጊዜ ወደ ጊዜ ከኮልስተር ስም ጋር የተያያዘ ንግድ ያላቸው ሰዎች ከስያሜው እየራቁና ስም እየለወጡ መምጣታቸው ተነግሯል። በወቅቱ መላ እንግሊዝን አጥለቅልቆ በነበረው የጸረ ዘረኝነት ተቃውሞ የእንግሊዙ ጠቅላይ ሚኒስትር ቦሪስ ጆንሰን ተወዳጅ ጀግና መሆናቸው የሚነገርላቸውና በምክር ቤቱ ህንፃ አጠገብ የነበረው የሁለተኛ ዓለም ጦርነት መሪ ዊንስተን ቸርችል ሐውልት ይሄ ዘረኛ በሚል ጽሑፍ ተበላሽቶ እንደነበርም በዘገባው ተመልክቷል። የእንግሊዝ መንግስት እንዲህ አይነቱን ታሪካዊ ቅርሶችን የሚያጠለሹና የሚያበላሹ ሰዎች ላይ ጥብቅ እርምጃ እንዲወሰድ የሚያስችል ህግ እንዲወጣ የጠቅላይ ሚኒስትር ጆንሰን አስተዳደር ግፊት እያደረገ መሆኑን ተነግሯል። ኦክስፎርድ ውስጥ ታዋቂ ግለሰቦች የተሳተፉበት ተቃውሞም በ19ኛው ክፍለ ዘመን የቅኝ አገዛዝ አራማጁ የሲሲሊ ሮድ ሐውልት እንዲወገድ መጠየቁም በአጃንስ ፍራንስ ፕሬስ ዘገባ ተገልጿል። አድማጮች፣ ለምሽቱ የተመደበው የዜና ሰዓት በዚህ አበቃ። ከቀሪዎቹ ዝግጅቶቻችን ጋር አብራችሁን ቆዩ።
ደረጀ ደስታን ለዜናው እናመሰግናለን። በ19 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቨርቹዋል ቻናል 57 ዲግሪስ ዌስት ከዋሽንግተን ዲሲ የሚተላለፍላችሁን የዛሬ ሰኞ ታህሳስ 4 2014 ዓ.ም ዝግጅታችንን ነው በመከታተል ላይ የምትገኙት። ዝግጅቶቻችንን ከራዲዮ በተጨማሪ በዌብሳይታችን amharic.voanews.com በአትቪኦኤ አማሪክ የፌስቡክ ገጻችን በቀጥታ ማዳመጥ ትችላላችሁ። አሁን ለዕለቱ ወደ ያዝነው የመጀመሪያ አብይ ዘገባችን እንለፍ። በምሽቱ የመጀመሪያ ቅንብራችን በሰሜን ኢትዮጵያ ጦርነት በህወሓት ታጣቂዎች ቁጥጥር ስር ወደ ነበረችው እና በአሁኑ ሰዓት በኢትዮጵያ መንግስት መከላከያ ኃይል ነጻ ከወጣች በኋላ ወደ መደበኛ እንቅስቃሴዋ መመለሷ ወደ ተነገረው ደሴ ከተማ ነው የምንወስዳችሁ። ዘጋቢያችን ኬኔዲ አባተ እዚያ ይገኛል። ባልደረባችን ኬኔዲ አባተ ስልክ የደወለው ሀብታሙ ስዩም ነው። ኬኔዲ ወቅታዊውን ሁኔታ ከሚያብራራበት ይጀምራል።
እንግዲህ አሁን እኔ ያለሁት እንዳልከው በደሴ ከተማ ነው። እንግዲህ ደሴ ከተማ ከመግባቴም በፊት በህወሓት ኃይሎች ተይዘው በነበሩና ጦርነት ሲካሄድባቸው በነበሩ የሰሜን ሸዋ የአማራ ክልል ማለት ነው እንዲሁም የደቡብ ወሎ አካባቢዎች በአሁኑ ሰዓት ህወሓት በለቀቁባቸው ስፍራዎች የተለያዩ እንቅስቃሴዎች በመጀመር ላይ ነው የሚገኙት። በሰሜን ሸዋ ለምሳሌ እንደ አጣዬ የመሳሰሉ ከዚህ በፊትም በበርካታ ግጭቶች የሚታወቅ ቦታ ነው። እንዲሁም ደግሞ እንደ ሸዋሮቢት ባሉ አካባቢዎች እንቅስቃሴዎች እየተጀመሩ መሆናቸውን እንደዚሁም በደብረሲና ከተማ እንደ እንግዲህ የትራንስፖርት የሚያካሂዱ ሰዎች የሚያርፉባት ከተማም እንደመሆኗ አሁን ወደ እንቅስቃሴዋ እየተመለሰች መሆኗን ተመልክቻለሁ። ከዛ ባለፈ እንግዲህ ትናንት ምሽት 4 ሰዓት አካባቢ ነበር እዚህ ደሴ ከተማ የገባ ነው። በደሴ ከተማም እንግዲህ የተለያዩ እንቅስቃሴዎች እየተጀመሩ ነው ያሉት። በዛሬው ዕለትም በከተማው የገበያ ቀን እንደመሆኑ በርካታ ሰዎች በከተማው ሲንቀሳቀሱ ጠዋት አካባቢ ተመልክቻለሁ። ከደሴ ከተማ ከመውጣቴ በፊት ለስራ ጉዳይ ማለት ነው። እንዲሁም የሆቴል አገልግሎቶች እየተጀመሩ ነው ያሉት። ሙሉ በሙሉ ባይሆንም በተወሰነ መልኩ የሆቴል አገልግሎቶች ተጀምረዋል። ነገር ግን አሁንም ምንም አይነት እንቅስቃሴ ያልጀመሩ ያልተከፈቱ ሆቴሎች በጣም ብዙ አሉ። ያልተከፈቱ የግለሰብ ተቋማት በጣም ብዙ አሉ። ብዙዎች ከጦርነቱ ጋር በተያያዘ ከተማዋን ጥለዋትም ሄደው የነበረ እንደመሆኑ ብዙዎች እንቅስቃሴዎች አሁን ላይ ያልተጀመሩ ቢሆንም ነገር ግን ወደ እንቅስቃሴ እየተመለሰች መሆኗን ተመልክቻለሁ ማለት ነው። የማህበራዊ አገልግሎት ሰጪ ተቋማትም እንግዲህ በአብዛኛው ውድመት እንደደረሰባቸው ቢሆንም መብራት ለምሳሌ ከትናንት በስቲያ በደሴ ከተማ ተለቆ ነበር። የስልክ ኔትወርክ አገልግሎት አለ የተወሰነ የሚቆራረጥ ቢሆንም ከነገር ግን የኢንተርኔት አገልግሎት በከተማዋ አይገኝም። ከዛ ውጭ ባለ ግን ከተማዋ ቀድሞ ድባቧ ለመመለስ ጥረት እያደረገች መሆኗን ተመልክቻለሁ። ሀብታሙ፣
እንግዲህ ኬኔዲ አሁን ያለህበት ስፍራ ለበርካታ ሳምንታት በርካታ ሰብአዊና የንብረት ጥፋት የተከሰተበት እንደሆነም እየተነገረ ይገኛል። አንተ ባየሃቸው ስፍራዎች በአጠቃላይ ደርሰዋል የሚባሉት ሰብአዊና እንዲሁም ደግሞ የንብረት ጥፋቶች እንዴት ስንስ አይነት መልክ አላቸው?
እንግዲህ ከተማውን ውጭ ውጭን ስትመለከተው ጉዳት የደረሰበት አይመስልም። ነገር ግን ውስጥ ውስጡን ስትመለከት ነው በብዛት ጉዳቶችን የምታስተውለው። ለምሳሌ ከሰብአዊ ጉዳት አንጻር በዛሬው ዕለት በብዛት ውጊያው ሲካሄድ የቆየበት በተለይም የህወሓት ኃይሎች ወደ ከተማዋ ከገቡበት ከህዳር 10 ጀምሮ በትንሹ ለአንድ ሳምንት ያክል ከፍተኛ ውጊያ ሲካሄድባት የነበረች የሐይቅ ከተማ አለች። ከደሴ በስተሰሜን 30 ኪሎ ሜትር አካባቢ ላይ የምትገኝ ከተማ ነች። በዚች ከተማ እንግዲህ ከፍተኛ ጉዳት መድረሱን ተመልክቻለሁ። በተለይ ከሰብአዊ ጥፋት አንጻር የሞቱ ሰዎች ቤተሰቦችን ማናገር ችያለሁ። እንዲሁም ደግሞ የአካባቢውን ሰዎች እንደዚሁ ማናገር ችያለሁ። ለምሳሌ በአንድ አካባቢ ጨረቃው መንደር ተብሎ በሚታወቅ በከተማዋ 02 እና 04 ቀበሌዎች ላይ የሶስት ሰዎች በአንድ ቤት ውስጥ ሞተው እዛው ግቢ ውስጥ እንደተቀበሩ ተመልክቻለሁ። የአካባቢው ሰዎች ይሄን ነግረውኛል። በሌሎችም እንደዚሁ የሞቱ ሰዎች መኖራቸውን ታዝቤያለሁ። የአካባቢው ባለስልጣናት እንደነገሩኝ እስካሁን ድረስ እንግዲህ ከተማዋ ከተለቀቀች አንድ ሳምንት አካባቢ ሊሆናት ነው። እስካሁን እያጣሩ ቢሆንም እስካሁን ባላቸው ማጣራት 48 ሰዎች መሞታቸውን ነግረውኛል። 48 ንጹሃን ሰዎች ማለት ነው፣ ህይወታቸው ማለፉን ማረጋገጣቸውን ነግረውኛል። ከዛ ባለፈ በርካታ በቤትና ንብረት ላይ የደረሰ ውድመትም አለ። በተለይ የግለሰብ ቤቶች፣ የንጹሃን ቤቶች በከባድ መሳሪያ የተመቱ እዛ አካባቢ በነበረው ጦርነት ማለት ነው፣ በከባድ መሳሪያ ተመተው የተጎዱ ቤቶችን በብዛት ተመልክቻለሁ። እንዲሁም ደግሞ የማህበራዊ አገልግሎት ሰጪ ተቋማትን ለምሳሌ እንደ ሆስፒታል፣ የከተማውን ሆስፒታል፣ ትምህርት ቤት፣ ቴክኒክና ሙያን ጨምሮ ከፍተኛ ጉዳት ደርሶባቸዋል። በተለይ በተለይ ውስጥ ያሉ ማቴሪያሎች፣ ቁሳቁሶች እንደ ኮምፒውተር እና ሌሎች ቁሳቁሶች የመሳሰሉ ሙሉ በሙሉ ሊባል በሚቻል ደረጃ ወድመዋል። ከዛ ባለፈ እንግዲህ የመንግስት አገልግሎት ሰጪ ተቋማትን በከፍተኛ ደረጃ መውደማቸውን ተመልክቻለሁ። ብዙዎቹ የመንግስት አገልግሎት ሰጪ ተቋማት የመረጃ የሚባል ነገር የላቸውም ማለት ይቻላል። እንግዲህ ከዚህ በኋላ ያላቸው ባካፕ ከሌለ በስተቀር ኮምፒውተር የሚባል ነገር የቀረ ያለ አይመስልም። ብዙዎቹ ወድመው ተመልክተናል። የተረፈውን መዘረፉን የአካባቢው ባለስልጣናት ነግረውናል። የተዘረፈው በአብዛኛው በህወሓት ኃይሎች ቢሆንም የአካባቢው ማህበረሰብም በከፊል እነዚህን ንብረቶች ከዝርፊያ ለማውደም በሚል ወደ ቤቱ እንደወሰዳቸው፣ በከፊል ደግሞ ህብረተሰቡም የዘረፋቸው መኖራቸውንም ነግረውናል። እነዚህን የተዘረፉ ቁሳቁሶችን ከህብረተሰቡ የማስመለስ እንዲሁም ደግሞ በህወሓት ኃይሎች እንዳይዘረፉ ብለው በየቤታቸው የወሰዱ ሰዎችን እንዲመልሱ የማድረግ ስራ እየተሰራ መሆኑን ነግረውኛል ማለት ነው። እንግዲህ የህወሓት ኃይሎች እንደሚታወቀው ከዚህ ቀደም የእንደዚህ አይነት ጥፋቶችን እንደማይፈጽሙ በተደጋጋሚ ሲገልጹ፣ የእንደዚህ አይነት ክሶችን ሲያስተባብሉ ከርመዋል። ነገር ግን የአካባቢው ሰዎች እንደነገሩን እንግዲህ የዘረፋ እንዲሁም ደግሞ የውድመት ተግባራት በህወሓት ኃይሎች እንደተፈጸሙ ነግረውናል ማለት ነው። ሀብታሙ፣
አሁን ካለህበት ስፍራ ወይም ከደሴ ከተማ ብዙም ሳይርቅ ጦርነት እንደቀጠለና አሁንም ግጭት እንዳለ እየተሰማ ይገኛል። ከዚህ ጋር በተያያዘ ያሉ መረጃዎችስ ምን ያክል ታማኝ ናቸው?
አዎ ሀብታሙ፣ እኔም እነዚህን መረጃዎች ለማጣራት የተለያዩ ሙከራዎችን ሳደርግ ነበር። በተለይ ጦርነቱ እየተካሄደባቸው እንደሆነ በሚነገሩ አንዳንድ አካባቢዎች፣ በተለይም እንግዲህ ከፍተኛ ውጊያ ሲካሄድበት የነበረው የጋሽና አካባቢ በህወሓት ኃይሎች በድጋሚ በቁጥጥር ስር ውሏል የሚሉ መረጃዎች ሲወጡ ነበር የቆዩት። ነገር ግን እዛ አካባቢ ካሉ የመከላከያ ኃይሎች እንዲሁም ደግሞ የተለያዩ ግለሰቦች ለማጣራት ሙከራ አድርጌያለሁ። በዛሬው ዕለትም በጋሽና አካባቢ የተወሰነ የህወሓት ኃይሎች ሊገቡ ሙከራ አድርገው እንደነበር እና በተለይ በዛሬው ዕለት አመሻሽ ላይ ያገኘሁት መረጃ የህወሓት ኃይሎችን ከዛ አካባቢ የመከላከያው ሰራዊት እና ሌሎች የአማራ ክልል ኃይሎች ልዩ ኃይሉን እና ሚሊሻውን ጨምሮ ከአካባቢው እንዳራቋቸው መረጃ ደርሶኛል ማለት ነው። ነገር ግን በአካባቢው አሁንም ውጊያዎች እየተካሄዱ እንዳሉ ነው የሚወጡ መረጃዎች የሚያመለክቱት። ነገር ግን ከመንግስት በኩል ይፋዊ መረጃ እስካሁን ድረስ ማግኘት አልቻልኩም። ሀብታሙ፣ ምናልባት ተጨማሪ መረጃ ስናገኝ የምናደርስ ይሆናል ማለት ነው ለአድማጭ ተመልካቾቻችን።
እጅግ በጣም አመሰግናለሁ። ኬኔዲ አባተ የአሜሪካ ድምጽ ዘጋቢ ከደሴ ከተማ በሰሜን ኢትዮጵያ ስለቀጠለው ጦርነት እንዲሁም ስላሉ ሁኔታዎች የሚመለከቱ መረጃዎችን ስላደረስክን በእጅጉ እናመሰግናለን። መልካም ምሽት ይሁንልህ።
እጅግ በጣም አመሰግናለሁ። እሺ፣ አመሰግናለሁ ሀብታሙ። እኔም እንግዲህ የተለያዩ መረጃዎችን በምስልም ያስቀረናቸውን ጨምሮ በተከታታይ እንግዲህ ለተመልካቾቻችን የምናደርስ ይሆናል።
ኬኔዲን እናመሰግናለን። ሰሞኑን በምስል ጭምር የታገዘ ዘገባ ከስፍራው ያደርሰናል። አሁን ከዚሁ ጋር ወደ ተያያዘ ሌላ ዘገባ ነው የምንወስዳችሁ። በጦርነቱ ምክንያት ደሴና ኮምቦልቻን ጨምሮ የተለያዩ የወሎ አካባቢዎች ተፈናቅለው የነበሩ የህብረተሰብ ክፍሎች ወደ ቀያቸው መመለስ መጀመራቸውን እየተናገሩ ነው። ከህወሓት ኃይሎች ነጻ እንደሆኑ በተነገረላቸው ከተሞች ግን ከፍተኛ የኑሮ ውድነት በመከሰቱ መንግስትና ግብረሰናይ ድርጅቶች በእለት ምግብ አቅርቦት እገዛ እንዲያደርጉላቸው ነዋሪዎቹ ጠይቀዋል። የደሴ ከተማ አስተዳደር መንግስታዊ አገልግሎቶችን ከነገ ወዲያ ጀምሮ ለማስቀጠል እንቅስቃሴ እያደረኩ ነው ብሏል። መስፍን አራጌ ዝርዝር አለው።
ላለፉት 40 ቀናት በአስቸጋሪ ሁኔታ ቤተሰባቸውን ይዘው ወደ አዲስ አበባ ተሰደው እንደነበር የሚናገሩ አንድ አስተያየት ሰጪ ትናንት ወደ ደሴ ከተማ ሲመለሱ አሳዛኝ ነገር አጋጥሞኛል ይላሉ። ስማቸውን ከመናገር የተቆጠቡት አስተያየት ሰጪ ለወትሮው የንግድ ማዕከል የነበሩት ደሴና ኮምቦልቻ ከተሞች ጥያቸው እንደወጣሁት አላገኘኋቸውም ብለዋል።
ብዙ ነገሮች አሳዛኝ ናቸው። ጭር ያለ ከተማ፣ የተመሰቃቀለ ከተማ፣ በመንገድ ላይ የምታገኛቸው ቤተሰቦቻችን፣ ጓደኞቻችን እና የሚያሳተፊታቸው የጠቆሩና በጣም ሞራላቸው የተጎዱ ሰዎችን ነው አሁን ደሴም ኮምቦልቻ ማስተዋል የቻለችው።
በተለይም የበርካታ ኢንዱስትሪዎችና የደረቅ ወደብ መገኛ የሆነች ኮምቦልቻ ከተማ ጉዳት የከፋ መሆኑን ጠቁመዋል።
ኮምቦልቻ ላይ የደረሰው ውድመት መቼ ተመልሶ ኮምቦልቻ እንደ ኮምቦልቻ ለሀገር ጥቅም የምትሰጥ ከተማ ትሆናለች ብለህ ስታስብ የምትገልጸው አይደለም። ማሰብሩ ራሱ ይከብዳል። ኮምቦልቻ ተዝቆ የማያልቅ ሀብት ያላት ወርቅ ከተማ ነበረች። ወርቁን ወስደዋል መጥተው። ስለዚህ አሁንም ደግሞ በእጃችን ነው ወደዛ ለመመለስ የሁሉም ርብርብ ያስፈልጋል ባይ ነኝ።
የህወሓት ኃይሎች ወደ ደሴ ዘልቀው ከገቡበት ጥቅምት 22/2014 ዓ.ም ጀምሮ ደሴ ውስጥ መቆየታቸውን የሚናገሩትና የስማቸውን መጠቀስ ለጊዜው ያልተስማሙ ሌላው አስተያየት ሰጪ ኃይሎቹ በቆዩባቸው 38 ቀናት ውስጥ ህይወት ለከተማዋ ነዋሪዎች ፈታኝ እንደነበር ይናገራሉ።
ያ ማለት ሙሉ ለሙሉ የኢኮኖሚው እንቅስቃሴ ስለሞተ አብዛኛው መንግስታዊ የሚሆን የግል አገልግሎት ሰጪ ተቋማት ከጥቅም ውጭ የሆኑበት እንቅስቃሴ ነው ታዝብ የነበረው። የምግብ ሸቀጦችን ብናይ እያንዳንዱ የምግብ ሸቀጥ ከነበረበት 100% እጥፍ ጨምሮ የነበረበት ሂደት ነበር። ለምሳሌ 12 ብር ሸጥ የነበረ እንጀራ እስከ 25 ብር የተሸጠበት፣ ውሃ አንድ ጀሪካን እስከ 50 ብር፣ መክፈል የማይችል ሰው በጣም ብዙ ኪሎ ሜትሮች እየተጓዘ በእግሩ ውሃ ሲያመላልስ የነበረበት፣ ስኳር እስከ 200 ብር ሸጥ የነበረበት ሂደት አለ።
ችግሩ በደሴና በኮምቦልቻ ከተሞች ብቻ የሚወሰን አይደለም የሚሉትና ከአዲስ አበባ ወደ ደሴ መምጣታቸውን የሚናገሩት አስተያየት ሰጪ ከሰሜን ሸዋ ደብረ ሲና ጀምሮ የህወሓት ኃይሎች ገብተውባቸው በነበሩባቸው ከተሞች ውስጥ የደረሰው ውድመት አሳዛኝ መሆኑን ጠቅሰዋል።
እንደውም ትናንት መንገድ ላይ ስመጣ ያጋጠመኝ ረጃጅም ሰልፎች አይነበር ሸዋሮጊት ላይ ረጃጅም ሰልፎች ቢጫ ጀሪካን ዘይት ግዢ አሊያም እርዳታ ይሆናል አልጠየቁም። ልክ አሁንም በየቦታው እንደዚህ አይነት ረጃጅም ሰልፎችን ታያለ። ለምሳሌ ከደብረ ሲና ጀምሮ ወረራ ተፈጽሞባቸዋል። ሸዋሮቢ፣ አጣዬ ከዚህ በፊትም በተለያየ በነበረው ግጭት የወደመች ሀገዛት አሁን ሙሉ ወድማለች። 3-4 ንግድ ቤቶች ተከፍተው ታያለ። ከተማው ጭር ያለ ነው። የባጃጅ እንቅስቃሴ የለም። ሸዋሮቢት ላይ ትንሽ እንቅስቃሴዎች ታያለ። ባንኮች ውጭ በራቸው ስታይ ሁሉም የተሰባበሩ ናቸው።
ደሴ ከተማ ከህወሓት ኃይሎች ነጻ መሆኗን ተከትሎ መንግስታዊ መዋቅሩ ወደ አካባቢው የዘለቀ ሲሆን ለአሜሪካ ድምጽ ሬዲዮ አስተያየታቸውን የሰጡት የከተማዋ ከንቲባ አበበ ገብረ መስቀል የከተማዋ ህዝብ መገልገያ የሆኑ ተቋማት ላይ ውድመት በማድረስ የህዝቡን ስነ ልቦና ጎድተዋል ያሏቸውን የህወሓት ኃይሎች አውግዘዋል።
ከተማችንን 1 ወር ከ5 ቀን ተቆጣጥሮ ቆይቷል። ይሄ ወራሪ ኃይል ከተማችን ሲቆጣጠር ሌሎች አካባቢዎች እንዳደረገው ከፍተኛ ሁኔታ የንብረት ውድመት አድርሷል፣ ዘረፋ አድርጓል። በጣም በሚገርም ሁኔታ፣ በማይጠበቅ ሁኔታ በጣም በርካታ ተቋማት ከጥቅም ውጭ ነዋል። ምንም አገልግሎት መስጠት የሚችሉበት ሁኔታ አይደለም ያለው። ሆስፒታልን ጨምሮ፣ ዩኒቨርሲቲን ጨምሮ፣ ሌሎች የፌዴራል ተቋማትን ጨምሮ
ወደ ደሴ ከዘለቁ በኋላ የኑሮ ውድነቱ አሳሳቢ ደረጃ እንደደረሰ ማየታቸውን የሚናገሩት አስተያየት ሰጪ በተለይ የገንዘብ አቅርቦት አለመኖሩ ሁኔታዎችን እንዳባባሳቸው ሳይገልጹ አላለፉም።
ሰዎች በመጀመሪያ እጃቸው ላይ ገንዘብ የለም። አሁን ከመጣሁ በኋላ ያየሁት የማገኛቸው ሁሉም ሰዎች እጃቸው ላይ ገንዘብ የለም። እጅ ላይ ገንዘብ ከሌለ ደግሞ መግዛት አትችልም። በእርግጥ በዚህ 2 ቀን የኑሮ ውድነቱ መሻሻል ምልክቶችን አሳይቷል። አሁን ግን ፊት ለፊት የምታየው ምንም አይነት ሸቀጥም ሆነ የተለያዩ ግብርና ምርቶች ወደ ገበያ ላይ ሲወጡ አታይም። ሱቆች ተከፍተው አታይም። ብዙ ምግብ ቤቶች በስፋት ተከፍተው አታይም። አፋጣኝ የሆነ የኢኮኖሚ ድጋፍ ያስፈልገዋል ማህበረሰቡ። ለምሳሌ ዘይት የለም፣ ስኳር የለም፣ ነዳጅ የለም። ቆንጆ ቤቶች ገና መከፈት አልጀመሩም። ዙሪያውን የምታያቸው የመንግስት ተቋማት ተዘርፈዋል፣ ሆቴሎች ተዘርፈዋል። እነሱ ታሽገው ታጥረው ነው የምታየው።
ያም ሆኖ የህወሓት ኃይሎች ከተማዋን መልቀቃቸውን ተከትሎ የነዋሪዎቿ መመለስ መጀመር ለደሴ ነዋሪዎች እንደ አዲስ መነቃቃት እየፈጠረላቸው ነው ተብሏል።
አሁን በዚህ 3 ቀን ውስጥ የንግድ እንቅስቃሴ በተለይ በዚህ በአራዳና በተለምዶ ሸርተራ ብለን በሚጠራቸው አካባቢዎች ላይ እስከዛሬ ከነበረው የተሻለ እንቅስቃሴ እያየን ነው። በተለይ የከተማው አስተዳደር ወደ ደሴ ከተማ ከመጣ ጀምሮ ሱቆች እንዲከፈቱ እና እነዚህ የአገልግሎት ሰጪ ተቋማት ስራ እንዲጀምሩ ጥሪ አስተላልፏል። ቢሆንም ግን በሚፈለገው ደረጃ የንግድ ሱቆችም አገልግሎት እየሰጡ አይደለም። ያም የሆነበት ምክንያት ምንድን ነው? አንድም ተዘርፈዋል፣ ሁለተኛም ደግሞ በሱቆች ውስጥ ምንም አይነት የሸቀጥ እንቅስቃሴ የለም። ቢኖርም ደግሞ ዋጋቸውም የጨመረበት ሂደት ነው ያለው።
ለዕለት ምግብ የሚያገለግሉ ሸቀጦችን ለሽያጭ በመንገድ ዳር ይዘው መቀመጥ የጀመሩ መኖራቸውም ተጠቅሷል። ከስፍራው የደረሰ መረጃ እንደሚያመለክተው ግን አዲስ አበባ ላይ እስከ 265 ብር የሚገዛው 1 ኪሎ በርበሬ ደሴ ላይ እስከ 1000 ብር፣ አዲስ አበባ ላይ እስከ 5000 ብር የሚሸጠው ጤፍ ደሴ ላይ እስከ 7000 ብር ለገበያ እየቀረበ ነው። አስተያየት ሰጪዎቹ መንግስት፣ ግብረሰናይ ድርጅቶች፣ ዓለም አቀፉ ማህበረሰብና የአካባቢው ተወላጆች ከተሞቹን መልሰው በማቋቋምም ሆነ የዕለት ደራሽ ምግቦችን ለተጎዱ በማድረስ አስተዋጽኦ እንዲያደርጉ ጠይቀዋል። የከተማዋ ከንቲባ አበበ ገብረ መስቀል በከተማዋ የተከሰተውን የኑሮ ውድነት መከላከል እንዲቻል ኮሚቴ መዋቀሩን ጠቁመው አሁንም ተፈናቅለው በተለያዩ አካባቢዎች የሚገኙ አካባቢው ነዋሪዎችን ለመመለስ እንደሚሰራ ገልጸዋል።
ኑሮ ትንሽ ይመጣ በጣም ተወዶ ነው ያገኘ ነው፣ በጣም ንረት ጨምሮ ነው ያገኘ ነው። ነገር ግን ይህን ለማድረግ ራሱን ይቻላል አንድ ኮሚቴ ተቋቁሞ ይህን እየፈታ እንዲሄድ ለማድረግ ሰፊ ስራ እየሰራ ያለበት ሁኔታ ነው ያለው። እንግዲህ ከተማችን ከአሁን በፊት ተፈናቃዮች ታስተናግድ የቆየች ከተማ ናት። ነገር ግን ከወራ በኋላ በጣም በርካታ ህዝብ ላይ አካባቢዎች ተፈናቅሎ ነው ያለው። በአዲስ አበባ አካባቢ በተበታተነ መንገድ፣ ደብረ ብርሃን በካምፕም በተበታተነ መንገድ፣ በመካነ ሰላም ግንባርና በባህር ዳርም በሌሎችም አካባቢዎች ህዝባችን በተለያየ መንገድ ተፈናቅሎ ይገኛል። ይህን ህዝብ እንግዲህ እስካሁን ባለበት አካባቢ ላይ መጠነኛ ድጋፎች ሲደረግለት ቆይቷል። አሁን ደግሞ ወደ አካባቢያቸው እንዲመለሱ የተለያዩ አካላት ጋር በመነጋገር የነጻ ትራንስፖርትን ጭምር አግኝተን በተለይ ከደብረ ብርሃን ከአዲስ አበባ እንዲንቀሳቀሱ እያደረግን ነው። አሁን እየመጡ ያሉ ህዝቦች አሉ። እነዚህ ህዝቦች ንብረቶቻቸውን አጥተው ነው የሄዱት። እዛም ሲደገፉ ነው የቆዩትና በአንድ በኩል ወሎ ባለሀብት እያደረገ ያለው አስተዋጽኦ በጣም ከፍተኛ ነው። ራሱን የቻለ አንድ ኮሚቴ አለ። ይህ ኮሚቴ እያስተባበረ በርካታ ወገኖቻችን ድጋፍ እንዲደረግላቸው፣ መከላከያ ሰራዊት ድጋፍ እንዲደረግለት እያደረገ ነው። ይሄ ኮሚቴ አሁንም በትኩረት አድርጎ እነዚህን ሀይሎች እነዚህን ተፈናቃዮች ድጋፍ እንዲያደርግ ነው ቅድማ ማስተላልፎ። ከዚህ ውጭ ግን የኢትዮጵያ ህዝብ ሲያደርግ የነበረውን ድጋፍ አሁንም መቀጠል አለበት የሚል ነገር ነው ያለን። ዓለም አቀፍ ተቋማትም ቢሆኑ የነበረውን እንትን የበለጠ አጠናክረው ድጋፍ እንዲያደርጉ ነው አደራ የምንለው። ግለሰቦች፣ ባለሀብቶች፣ የመንግስት ተቋማት፣ የሚመለከታቸው የተለያዩ ድርጅቶችም እንደዚሁ ይህንን ማህበረሰብ በመደገፍ የበኩላቸውን ጥረት እንዲያደርጉ ጥሪ ማስተላለፍ የምፈልገው።
መንግስታዊ አገልግሎቶች ከመጪው ረቡዕ ጀምሮ መደበኛ አገልግሎታቸውን እንዲጀምሩ አቅጣጫ መቀመጡን ከንቲባው አክለው አብራርተዋል።
አመራራችን መከላከያ ሰራዊትና ከልዩ ኃይል ጋር ተከትሎ ነው የገባው። ይህን አመራር እንግዲህ ወደ ስራ የማሰማራትና ወደ ነበረው ኖርማላይዜሽን ለመቀየር ሰፊ ስራ እየተሰራ ያለበት ሁኔታ ነው ያለው። መንግስት ሰራተኛውም ወደ ተቋሙ እንዲገባ ከማድረግ አኳያ ጥሪ አስተላልፈናል። ልዩ ልዩ ተቋማት ወደ ስራ እንዲገቡ ለማድረግ ሰፊ ዝግጅት አድርገናል። የመንግስት ተቋማት ስራቸውን እንዲጀምሩ ሙሉ በሙሉ ጥረት እያደረግን ነው። በተለይ ከሮብ ጀምሮ የመንግስት ተቋማት አገልግሎት መስጠት እንዲጀምሩ አቅጣጫ ተቀምጦ እየተሰራ ያለበት ሁኔታ ነው ያለው።
ከኑሮ ውድነቱ ባሻገር ነዋሪው የጸጥታ ስጋት እንዳይኖርበትም አስፈላጊው ቅድመ ዝግጅት መደረጉን ከንቲባው ጠቅሰዋል።
የጸጥታ ስራችንን ከማጠናከር አኳያ የፖሊስ ተቋሙ የፌዴራል ፖሊስ ያጠናጠና ሌሎች ሚሊሻና መከላከያ ሰራዊት በጋራ ተቀናጅተው እንዲሰሩ እያደረግ ነው። በተለይ እነዚህ ከተማ ላይ ጸጥታን የሚያስከብሩ ኃይሎች በራሳቸው ፕላን እየተንቀሳቀሱ ነው ያለው። ይሄ ሲሆን ግን ችን እድል በመጠቀም ለመድረስ የሚጥሩ ኃይሎች አግኝተናል፣ እየያዝንም ነው። ከሌላ አካባቢ የመጡ ዘራፊ ቡድኖች አግኝተናል። ይሄ እንዳይደገም የጸጥታ መዋቅሩ ሲሪየስሊ ወደ ተግባር እንዲገባ፣ በተለይ የፖሊስ መዋቅሩ ያለምንም አቋማት ወደ ስራ መግባት እንዳለበት አቅጣጫ ተቀምጧል። አድማወተናም እንደዚህ።
ይሁን እንጂ አስተያየታቸውን የሰጡት ግለሰቦች ጦርነቱ ካስከተለው ኢኮኖሚያዊና ማህበራዊ መስቀልቅል በተጨማሪ በህዝቡ ዘንድ የሚስተዋለውን የስነ ልቦና ውጥረት ለማርገብ መሰራት አለበት ባይ ናቸው።
አቅርቦቶች፣ እነዚህ የዘይት፣ የስኳር፣ የቡና፣ የነዳጅ አቅርቦቶች ማህበረሰቡ ሊያገኝ ይገባል። በትራንስፖርት አገልግሎት መጀመር አለበት። የደረሰበትን የስነ ልቦና ስብራት በተለያየ የኪነ ጥበብ ስራዎች የኪነ ጥበብ ባለሙያዎች ወደ ህብረተሰቡ እየመጡ ማነቃቃት መቻል አለባቸው። በጣም በርካታው ሰው የገንዘብ እጥረት የተከሰተው ባንክ አገልግሎት ስላልጀመረ ነው። ስለዚህ በፍጥነት መንግስት የባንክ አገልግሎት ማስጀመር አለበት።
መንግስት በተደጋጋሚ የህወሓት ኃይሎች ገብተውባቸው በነበሩ የአማራና የአፋር ክልሎች ለደረሰው የሰብአዊ መብት ጥሰትና የንብረት ውድመት የህወሓት ኃይሎችን ተጠያቂ ያደርጋል። ከቅርብ ወራት በፊት በደረሱ የህይወት መጥፋትና የንብረት ውድመት የህወሓት ኃይሎች እጃቸው እንደሌለበት ሲያስተባብሉ የቆዩ ሲሆን ከቅርብ ጊዜያት ወዲህ ግን በጉዳዩ ላይ አስተያየት ከመስጠት ተቆጥበዋል። ለአሜሪካ ድምጽ ሬዲዮ መስፍን አራጊ።
ዘጋቢዎቻችንን እናመሰግናለን። አድማጮች የምትከታተሉት ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ የሚተላለፍላችሁን የሰኞ ምሽት ዝግጅታችንን ነው። ወደ ተከታዩ ዘገባ እንወስዳችኋለን። ህወሓት ወታደራዊ ዘመቻውን እንዲያስፋፋም ሆነ አዲስ አበባ እንዲገባ ዩናይትድ ስቴትስ በምንም ሁኔታ አበረታታ አታውቅም ሲል የውጭ ጉዳይ መስሪያ ቤቷ አስታውቋል። የህወሓት ቃል አቀባይ ጌታቸው ረዳ ባለፈው ሳምንት በትግራይ ቴሌቪዥን ቃለ ምልልስ ባደረጉበት ወቅት ስለሰጡት አስተያየት መስሪያ ቤቱ ተጠይቆ ለቪኦኤ በሰጠው ምላሽ ነው ይህንን የገለጸው። በሌላ በኩል የውጭ ጉዳይ መስሪያ ቤቱ ትላንት ባወጣው መግለጫ እጅግ ብርቱ ያላቸው አማራና አፋር ክልሎች ውስጥ እንደተፈጸሙ የተነገረ የመብቶች ጥሰቶች፣ የጭካኔ አድራጎቶችና የውድመት ወንጀላዎች ግልጽ ምርመራ እንዲካሄድባቸው አሳስቧል። ሰለሞን አባተ ዝርዝሩን ይዟል።
የዩናይትድ ስቴትስ የውጭ ጉዳይ መስሪያ ቤት ትናንት ባወጣውና ቃል አቀባዩ ኔድ ፕራይስ በመስሪያ ቤቱ ዌብሳይት ላይ ባሰፈሩት መግለጫ ኢትዮጵያ አማራና አፋር ክልሎች ውስጥ እጅግ የበረቱ የሰብአዊ መብቶች ጥሰቶች፣ የጭካኔ አድራጎቶች መፈጸማቸውን፣ የሲቪል መሰረተ ልማት ውድመቶች መድረሳቸውን የሚናገሩ ያልተረጋገጡ ውንጀላዎችን ዩናይትድ ስቴትስ ከብርቱ ስጋት ጋር ተመልክታለች ብለዋል። በሲቪሎች ላይ የሚፈጸሙ የሁከት አድራጎቶችን ሁሉም የታጠቁ ወገኖች እንዲያወግዙ እናሳስባለን ይላል መግለጫው። አክሎም ተፈጸሙ የተባሉ አድራጎቶችን የሚመለከቱትን ሪፖርቶች ትክክለኛነት ባለስልጣናቱ እንዲያጣሩና ሁሉን አቀፍና ግልጽ በሆነ ሂደት ፈጻሚ ወገኖች በተጠያቂነት እንዲያዙ ዩናይትድ ስቴትስ እንደምታሳስብም ይናገራል። ለግጭትና ለጸብ ሁኔታዎች ዲፕሎማሲ የመጀመሪያውም የመጨረሻውም ብቸኛውም መንገድ መሆኑን ዩናይትድ ስቴትስ በድጋሚ እንደምታረጋግጥ የሚጠቁመው ይህ የመስሪያ ቤቱ የትናንት መግለጫ በተመሳሳይ ሁኔታም የመብቶች ጥሰቶችና ሁከት እንዲቆሙ፣ ድርድሮች ያለ ቅድመ ሁኔታ እንዲጀመሩ፣ ያልተገደበ የሰብአዊ እርዳታ አቅርቦት እንዲኖር፣ ሁሉን አቃፊ ብሔራዊ ንግግር እንዲጀመር አሁንም ጥሪ እናሰማለን ብሏል። ይህ በእንዲህ እንዳለ የህወሓት ቃል አቀባይ ጌታቸው ረዳ ሰሞኑን ከትግራይ ቴሌቪዥን ጋር ቃለ ምልልስ ባካሄዱበት ወቅት የአሜሪካን አቋም ወይም አካሄድ አስመልክተው ተናግረው ነበር።
እና አሜሪካ አቋም እንታይ መሆኑ ክትርዶ በጣም ከብድ እዩ
የአሜሪካን አቋም ለመረዳት በጣም ከባድ ነው። አንዳንዴ በሁለታችንም ላይ ማዕቀብ እንደሚጥሉ እያስፈራሩ ሰላም እንድናወርድ ያስገድዱናል። መልሰው ደግሞ ህወሓት አዲስ አበባ ከገባ ደም መፋሰስ ይኖራል ይላሉ። በተመሳሳይ ጊዜ ደግሞ አዲስ አበባ የምትገቡ ከሆነ ሊፈጠር የሚችለውን ረብሻ ለማስቀረት እንዲቻል ሌሎች ፓርቲዎችንም ጠርታችሁ አንድ ሁኑ ይሉናል። አሜሪካውያኑ ህወሓት አዲስ አበባ ቢገባ እንደ ድሮው ግትር ይሆናል የሚል ፍራቻም አላቸው። ይሁን እንጂ አሜሪካ ውስጥ ያለው አስተሳሰብ ወጥ አለመሆኑን ማወቅ ደግሞ ጥሩ ነው።
ሐስናይና አሜሪካ ኮንሰርን ከገሉ ይጣምህ
መስሐው። በዚህ በአቶ ጌታቸው ረዳ አስተያየት ላይ ማብራሪያ እንዲሰጠን ለዩናይትድ ስቴትስ የውጭ ጉዳይ መስሪያ ቤት ላቀረብነው ጥያቄ መስሪያ ቤቱ በሰጠው ምላሽ እንዲህ ብሏል።
ህወሓት ወታደራዊ ዘመቻው እንዲያስፋፋም ሆነ አዲስ አበባ እንዲገባ ዩናይትድ ስቴትስ በምንም ሁኔታ አበረታታ አታውቅም። እኛ ለሁሉም ወገኖች በአደባባይም በግልም የዩናይትድ ስቴትስ አቋም ኢትዮጵያ ውስጥ ላለው ግጭት ወታደራዊ መፍትሄ እንደሌለ መሆኑን በተደጋጋሚ ግልጽ አድርገናል። የእኛ ፍላጎት ህወሓት ለቆ እንዲወጣና ትግራይ ላይ ያለው የሰብአዊ እርዳታ አቅርቦት የከበባ እግድ ሊባል የሚችል ሁኔታ አብቅቶ ማየት መሆኑን ልዩ ልዑኩ ፌልትማን ህዳር 14 አስታውቀዋል። የእኛ ግብ ጸቡ እንዲያቆም፣ የመብቶች ጥሰትና ሁከት እንዲያበቃ፣ ድርድሮች ያለ ቅድመ ሁኔታ እንዲጀመሩ፣ ያልተገደበ የሰብአዊ እርዳታ አቅርቦት እንዲኖርና ያንን ለማድረግ የሚያስችሉ ሁኔታዎች እንዲመቻቹ፣ ሁሉን አቃፊ ብሔራዊ ንግግር እንዲጀመር፣ የመጀመሪያውም የመጨረሻውም ብቸኛውም መንገድ ዲፕሎማሲ እንዲሆን መደገፍ ነው።
ዓለም አቀፉ የሰብአዊ መብቶች ተሟጋች ቡድን ሂውማን ራይትስ ዋች ሰሞኑን ባወጣው ሪፖርት የህወሓት ታጣቂዎች ጭናና ቆቦ ውስጥ ከ40 በላይ ሲቪሎችን በመደዳ እንደገደሉ አሳውቆ ነበር። ታጣቂዎቹ በሲቪሎችና በሲቪል ተቋማት ላይ ጥቃት እንደማይፈጽሙ የህወሓት መሪዎች ቀደም ሲል ቢናገሩም ቪኦኤ ያነጋገራቸው የተለያዩ የአማርና የአፋር ክልሎች አካባቢዎች ነዋሪዎችና የመንግስቱ ባለስልጣናት በሲቪሎችና በሲቪል ተቋማት ላይ በህወሓት ታጣቂዎች ተፈጽመዋል የሚባሉ ጥቃቶችና ውድመት እጅግ በርካታ መሆናቸውን ይናገራሉ።
ዘጋቢዎቻችንን እናመሰግናለን። አድማጮች፣ ወደ ተከታዩ ዘገባችን እንሰዳችሁ። የተራራ ኔትወርክ የኢንተርኔት ላይ ሚዲያ አዘጋጅ ታምራት ነገራ በአዲስ አበባ ፖሊስ ከታሰረ 4 ቀናት ቢያልፍም የታሰረበትን ቦታ ፖሊስ ሊነግረን ፈቃደኛ አልሆነም ሲሉ ባለቤቱ አመለከቱ። ባለቤቱ ወይዘሮ ሰላም በላይ ለቪኦኤ ምክንያቱን ከምርመራ በኋላ እንነግራችኋለን ብለው አርብ ወደ ሶስተኛ ፖሊስ ጣቢያ ቢወስዱትም የት እንደደረሰ የት እንደታሰረም ማንም አልነገረንም ብለዋል። በዚህ ዙሪያ ከአዲስ አበባ ፖሊስ ኮሚሽን ለማጣራት ያደረግነው ጥረት ባይሳካም የፌደራል ፖሊስ ኮሚሽን ግን በወንጀል ድርጊት ተጠርጥሮ እንጂ በሙያው ምክንያት የታሰረ አንድም ጋዜጠኛ የለም ሲል አስታውቋል። ናኮር መልካ ዝርዝር አለው።
ተራራ ኔትወርክ የተባለው ማህበራዊ ሚዲያ መድረክ መስራችና ዋና አዘጋጅ እንዲሁም የቀድሞ አዲስ ነገር ባልደረባ ጋዜጠኛ ታምራት ነገራ በአዲስ አበባ ፖሊስ ተይዘው ከታሰሩ 4 ቀናት ማለፋቸውን ባለቤታቸው ወይዘሮ ሰላም በላይ ለቪኦኤ ተናግረዋል። ወይዘሮ ሰላም ባለቤታቸው የት እንደታሰሩና በምን ምክንያት እንደታሰሩ ለማወቅ አለመቻላቸውን ገልጸዋል።
መጀመሪያ ከዚህ ከቤት ይዘው ሲወጡ በትክክል ስንጠይቃቸው የነበሩትን መርማሪዎቹንም ፖሊስ የደንብ ልብስ የለበሱትንም የፌደራል ፖሊስ የት ነው የምትሆኑት ብለን ደጋግመን ጠይቀናቸዋል። ምክንያቱንም ለምን እንደሆነ የሚወስዱት ምክንያቱንም ስንጠይቃቸው ምክንያቱም ከምርመራ ኋላ ነው የምንነግራችሁ፣ የምታገኙን ግን ሶስተኛ ፖሊስ ጣቢያ ነን፣ እዛ ነን ያለ ነው። ብትመጡም መጠየቅ አትችሉም፣ እሁድ ነው እስረኛ መጠየቅ የሚቻለው፣ እሁድና ማክሰኞ ነው እያሉ ስለነበረ አለ ያሉበት ቦታ ሁሉ ፈልገን ስላጣ ነው። ትናንት እሁድን ደግሞ ሄደን እስረኛ መጠየቂያ ቀን ነው ስላሉ ማለት እስረኛ በሚጠየቅበትም ጠየቅን፣ መዝገብ ላይ የለም አሉን። እንደገና ምንድነው ስንቅም ምግብ ነገር መስጠት አልቻልንም፣ ልብስም መስጠት አልቻልንም፣ የሚወስደው መድኃኒት ነበረ እሱ መስጠት አልቻልንም። ሰኞ እንደገና ጠይቋሉ። ዛሬም ተነስተን ሄደን እንደገና እዛ ሶስተኛ የለም እኛ ጋር ነው የሚሉ ለማን እሺ ያስረከባችሁትን ሰው ኃላፊውን ስ ነገሩን እና ሄደን ያለበትን ጠይቃሉ። አይነግሩህም እሱንም። እሺ እዚህም ከሆነ ማን ጋር ነው ማን ነው የሚመለከተው ሰው ማንም አይነግርህም ይስቃሉ። አንዳንዶቹ በእውነት በጣም ነው ሲገርመኝ የነበረው።
መንግስት ባለቤታቸውን የት እንደወሰዳቸው እንዲያሳውቃቸውም ጠይቀዋል። ወይዘሮ ሰላም
እንግዲህ ለሰብአዊ መብት ኮሚሽንም እኛ ጉዳዩን አመልክተናል። አውቀው እየተከታተሉት እንደሆነ በደንብ አውቃለሁ እሱ የት እንደሆነ አጣርተን እነግራቸዋለን ነው እያሉን ያለው። ማወቅ አሁን የምንፈልገው እንደ ቤተሰብ እንደ አንድ ኢትዮጵያዊ እንግዲህ ለምን እኮ ሰው ታሰረ መንግስት ለጥያቄ የፈለገው አትልም ግን ግድግ አድርጎ የመንግስት የደንብ ልብስ የለበሱ ሰዎች አክብረህ ሄድ ሲሉ መታወቂያ ተቀብለው ያለ ንብረት መዝግብ ይዘው ሲሄዱ የህግ ባለሙያዎች ናቸው፣ የህግ ሰዎች ናቸው። ስለዚህ አክብረህ እሺ ብለህ ሄደ። ከዛ በኋላ የት ጋ እንደሆነ ማወቅ መብቴ ነው ብዬ ነው ማምነው። እኔ አንድ እንደ አንድ ኢትዮጵያዊ ዜጋ አሁን ባለቤቴ የት ጋ ነው ያለው? እናቱ አለች የት ጋ ነው ያለው? ልጄ የት ነው ያለው ትበል። አሁን ከቤት ይዞት የሄደውን ሰው የምታውቀውን ሰው የት ነው ያረከው ስትለው እንዴት አላውቅም ይልሃል። ማወቅ የምንፈልገው የት እንዳደረጉት፣ በህይወትም የለ እንደሆነ ይንገሩ ነው። በህይወት የለም ይበሉ፣ ግን የት እንዳደረጉት፣ ልብሱ የምንስጠው፣ ስንቅ የምንስጠው፣ መድኃኒቱን የምንስጠው።
በተመሳሳይ ሁኔታ ሮሃ የተባለው የዩቲዩብ መድረክ ላይ በወቅታዊና ፖለቲካዊ ጉዳዮች ላይ ዝግጅት የምታቀርብና የአባይ ሚዲያ የቀድሞ ባልደረባ መዓዛ መሐመድም ባለፈው ሳምንት ቅዳሜ በጸጥታ ኃይሎች ከአባቷ መኖሪያ ቤት ተይዛ መታሰሯን የቤተሰቡ አባላት ለመገናኛ ብዙሃን መናገራቸውን አዲስ ስታንዳርድ የተባለ ድረገጽ ዘግቧል። ባለፈው ሳምንት ውስጥም ጋዜጠኛን ሴኔ ኩሪያና በማህበራዊ ሚዲያ የፖለቲካ ትንተና በመስጠት የሚታወቀው ኢያስ ቤት ተስፋዬ በአዲስ አበባ መታሰራቸውን መዘገባችን ይታወሳል። በዚህ ዙሪያ ከአዲስ አበባ ፖሊስ ኮሚሽን ህዝብ ግንኙነት ኃላፊ ኮማንደር ፋሲካው ፋንታ ምላሽ ለማግኘት በተደጋጋሚ በስልክ ያደረግነው ሙከራ አልተሳካም። የፌዴራል ፖሊስ ኮሚሽን ህዝብ ግንኙነት ኃላፊ አቶ ጄላን አብዲ ግን በወንጀል ድርጊት ተጠርጥሮ እንጂ በሙያው ምክንያት የታሰረ አንድም ጋዜጠኛ የለም ሲሉ ጠቅለል ያለ ምላሽ ሰጥተዋል።
ህግ ጥሶ ለምሳሌ ሀገሪቷን ህግ ክልከላዎችን ጥሶ ወይም ተላልፎ ህግ ተላልፎ ከተገኘ እንደ ማንኛውም ዜጋ ጋዜጠኛ ስለሆነ ሳይሆን በወንጀል ከተጠረጠረ ቁጥጥር ስር ውሎ ጉዳዩ ይጣራል።
እነዚህ ሰዎች በፍርድ ቤት ማዘዣ ነው ቁጥጥር ስር የዋሉት? አሁን የት ነው ያሉት?
አንድ ነገር ልንገር፣ አስቸኳይ ጊዜ አዋጁ ፖሊስ ለመያዝ እድል ይሰጠዋል። ስለዚህ ሊይዛቸው ይችላል፣ ከጠረጠራቸው በጠረጠረው ወንጀል ማለት ነው፣ በፈጸሙት ወንጀል። አንድም ጋዜጠኛ በሙያው ምክንያት የታሰረ የለም። በተጠረጠረው ወንጀል ፈጽሞ ወንጀል ድርጊት ውስጥ ገብተው በዛ ወንጀል ተጠርጥሮ የተያዙ እንጂ አንድም ጋዜጠኛ እንዲሁ ጋዜጠኛ በመሆኑ የታሰረ ጋዜጠኛ የለም።
የአቶ ታምራት ባለቤት ምንድን ነው የሚሉት?
እኔ በዝርዝር አልነግርህም፣ ጠቅላላ ይሄ ነው። ይሄ በቃ
ሰዎቹ በቤተሰብ የመጠየቅ
እያንዳንዱን ኬዝ እኔ መከታተል እችል ጠበቃለሁ። እያንዳንዱ ሰው እኔ ልነግርህ የምችለው አንድም ጋዜጠኛ አለመታሰሩ ስርሆን ቅድም ስማቸው የጠራልኝ ሰዎች የታሰሩት በተጠረጠሩት ወንጀል ተጣርቶ እስኪረጋገጥ ድረስ በቁጥር ስል ውለን እንደ ማንኛውም ኢትዮጵያዊ ማለት ነው።
ቤተሰብ እንዲያውቅ ቢደረግ ምንድን ነው ችግሩ? ያሉበት ቦታ
እሱ ሌላ ጥያቄ ነው። እሱ አዋጅ የአስቸኳይ ጊዜ አዋጅ በሚሰጣቸው መሰረት ነው አሁን ፖሊስ የሚሰሩት። አስቸኳይ ጊዜ አዋጁ በሰጣቸው ድንበር ውስጥ ሆነው የሰብአዊ መብትን ባከበረ ሁኔታ እየሰሩ ነው ያሉት። ይህን ብቻ ነው።
ለጋዜጠኞች መብት እንደሚቆም የሚገልጸው ሲፒጄ የተባለ ተቋም ኢትዮጵያ ጋዜጠኞችን በማሰር ከሰሃራ በታች ካሉ ሀገራት ሁለተኛ ደረጃ ይዛለች ሲል ባለፈው ሳምንት ውስጥ ሪፖርት አውጥቷል። ለአሜሪካ ድምፅ ናኮር መልካ ካምቦ።
ዘጋቢዎቻችንን እናመሰግናለን። ተከታዩ ዘገባችን እዚህ ዩናይትድ ስቴትስ ውስጥ ያቆየናል። ባለፈው ሳምንት መገባደጃ በርካታ የዩናይትድ ስቴትስ ክፍለ ግዛቶችን የመታው እጅግ አደገኛ አውሎ ነፋስና በከባድ የአየር ሁኔታ ተከትሎ የነፍስ አድን ጥረቱ ቀጥሏል። በአንዳንድ ከፍተኛ ጉዳት በደረሰባቸው አካባቢዎች በፌዴራል ደረጃ የድንገተኛ ጊዜ ያወጁት የዩናይትድ ስቴትሱ ፕሬዚዳንት ጆ ባይደን ለተጎዱ ግዛቶች አስተዳደራቸው የተሟላ እርዳታና ድጋፍ ይሰጣል ሲሉ ቃል ገብተዋል። በዩናይትድ ስቴትስ የብርቱ የቀዝቃዛ ወራት መጀመሪያ በሆነበት በዚህ በመቶ ሺዎች የሚቆጠሩ ነዋሪዎች የኤሌክትሪክ ኃይልና የማሞቂያ አገልግሎቶች ተቋርጠውባቸዋል። የአሜሪካ ድምፁ አራሽ አራብ ሳዲ ያጠናቀረውን የዚህን ዝርዝር ዘገባ አሉላ ከበደ ያቀርበዋል።
እጅግ ከፍተኛ በሆነ ፍጥነት የሚምዘገዘገው አደገኛ አውሎ ንፋስ በርካታ የዩናይትድ ስቴትስ ግዛቶችን ስነጣጥቆ ባለፈበት ወቅት የበረታው ጉዳት በደረሰባት የኬንታኪ ክፍለ ግዛት የሞቱትን ከ80 በላይ ሰዎች ጨምሮ በርካታ ሰዎች ሕይወታቸውን በአደጋው አጥተዋል። በፍርስራሽ የተቀበሩ ሰዎችን ፍለጋው በቀጠለበት በአሁኑ ወቅት የሟቾች ቁጥር አሁን ከታወቀውም በላይ ሊጨምር እንደሚችል ባለሥልጣናቱ ግምታቸውን ሰጥተዋል። በእንግሊዝኛው ምህጻረ ቃል ፊማ በመባል የሚታወቀው የፌዴራሉ የድንገተኛ አደጋዎች መከላከያና ክትትል ድርጅት አስተዳዳሪ ዲን ክሪስዌል ለኤቢሲ ቴሌቪዥን በሰጡት አስተያየት ተልኳቸው በሕይወት አድን ስራዎች መጠመዱን ተናግረዋል።
We really want to make sure that we find anybody who still might be trapped in
በነዚህ ግዛቶች ውስጥ አሁንም በፍርስራሹ ውስጥ መውጫቱ የቀረሰው ካለ ለመርዳት ፍለጋችንን እንቀጥላለን። ይሁንና ከጉዳቱ አገግሞ ለመውጣት ረጅም ጊዜ ይወስዳል። በአደጋው የተጎዱ የማህበረሰብ ክፍሎች በአስቸኳይ በሚያስፈልጋቸው እርዳታ ላይ ማተኮር እንፈልጋለን። በአፋጣኝ የሚያስፈልጉ የመጠለያ አቅርቦቶችና ለዘለቄታው የሚያስፈልጉ የመኖሪያ ቤቶች በአጠቃላይም እነዚህን ማህበረሰቦችና ተሰቦች መልሶ ለማቋቋም በሚያስፈልጉ ስራዎች ላይ ትኩረት አድርገን መርዳት እንፈልጋለን።
አደጋው ከመድረሱ አስቀድሞና ከደረሰ በኋላ የተነሱ የሳተላይት ምስሎች አደገኛው አውሎ ንፋስ ባለፈባቸው አካባቢዎች ሙሉ በሙሉ ያወደማቸውንና እንዲሁም ፍርስራሾችን ከ160 ኪሎ ሜትር በላይ አርቆ ሲያራግፍ ያሳያሉ። የክረምቱ ቅዝቃዜ በእጅጉ መሸንቆጥ በያዘበት መኖሪያ ቤታቸው በአውሎ ንፋሱ የፈረሰባቸው ከአደጋው የተረፉ ወገኖች አሁን ሁነኛ መጠለያ ይሻሉ። የኬንታኪው አገረ ገዢ አንዲ በሽር ትላንት እሁድ ከኤንቢሲ ቴሌቪዥን ጣቢያ ሚት ዘ ፕሬስ ፕሮግራም ጋር ባደረጉት ቃለ ምልልስ ወቅት እየሰሩት ስላለው ስራ አስረድተዋል።
We opened warming centers. We had 13 open. Only 6 are still open.
የማሞቂያ አገልግሎት የሚሰጥባቸው ማዕከሎችን ከፍተናል። 13 ማዕከሎች ቢኖሩንም አሁንም ክፍት ሆነው እያገለገሉ ያሉት 6ቱ ብቻ ናቸው። ለዚህም ምክንያቱ ከአደገኛው አውሎ ንፋስ ቀጥተኛ ጉዳት የተረፈን የቀረነው አደጋው ያፈናቀላቸው ሌሎች ወገኖቻችንን በግል እንወቃቸው ማንወቃቸው ተቀብለን ማስተናገድ በመቻላችን ነው። እጅግ አስቸጋሪ በሆኑ ሁኔታዎች ውስጥ ያለፍን፣ ነገር ግን ተቋቁመን መውጣት ይቻልን። አንዱ ሌላውን የሚረዳ የምንተሳሰብ ሰዎች ነን። የፈረሰውንም መልሰን እንገነባለን።
ኬንታኪ እስካሁን ከባይደን አስተዳደር የአስቸኳይ ጊዜ አዋጅ በግዛቲቱ እንዲታወጅ የጠየቀ ብቸኛ ግዛት ነው። ድርጅታቸው በነፍስ አድን ስራ የተሰማሩትን ጨምሮ ቁጥራቸው 100 የሚደርሱ ሰራተኞች በግዛቲቱ እንዳለው የተናገሩት የፊማዋ አስተዳዳሪ ክሪስዌል ቀጣዩ ፈተና በሕይወት የተረፉትን ከአደጋ ወደ ተጠበቀ ስፍራ ማዛወር መሆኑን አስረድተዋል።
Severe weather that happens in these cold months, it just makes the
በነዚህ ቀዝቃዛ ወራት ውስጥ የሚከሰት የተዛባና ከባድ የአየር ሁኔታ የሚያሳድረው ተጽዕኖ ጉዳቱ በራሱ ከሚያደርሰው በላይ ይበልጥ ከብዶ እንዲሰማን ያደርጋል። በመሆኑም እርዳታ ለሚሹ ግለሰቦች ደህንነቱ የተጠበቀና አስተማማኝ መጠለያ በማመቻቸቱ ስራ ተጠምደናል። ይህም ቅድሚያ ትኩረታችን ሆኖ ይቀጥላል።
6 የዩናይትድ ስቴትስ ግዛቶች ከ40 አንስቶ ቅዳሜን በዘለቀው ከባድ አውሎ ንፋስ ሲመቱ የኬንታኪን ክፍለ ግዛት የመጣው እጅግ አደገኛ አውሎ ንፋስ በሰዓት ከ320 ኪሎ ሜትሮች በላይ በሆነ ፍጥነት ይምዘገዘግ እንደነበር ተዘግቧል። ከፌደራሉ የድንገተኛ አደጋዎች መከላከያና ክትትል ድርጅት ፊማ አላማዎች አንዱ ማህበረሰቦች ያሏቸውን የተለዩ ተጋላጭ የሚያደርጉ ሁኔታዎችና አደጋዎቹ የሚያስከትሏቸውን ብርቱ ጉዳት ለመቀነስ የሚያግዙ የፕሮጀክት አይነቶችን ማስተማር መሆኑን ክሪስዌል አመልክተዋል።
የዜናና የትንታኔ መጽሔት የሚስተናገዱበት ክፍለ ጊዜ ተጠናቀቀ። እያደመጣችሁ ያላችሁት በ19 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት በቪኦኤ ኢትዮጵያ ቻናል ኤንኤስኤስ 12 ላይ ከዋሽንግተን ዲሲ የሚተላለፍላችሁን የአሜሪካ ድምፅ ስርጭት ነው። በዌብሳይታችን አማሪክ ዶት ቪኦኤ ኒውስ ዶት ኮም ላይ እንገኛለን። በፌስቡክ አት ቪኦኤ አማሪክ ላይ ስርጭታችን በቀጥታ እየተላለፈ ይገኛል። በትዊተር ሃሽታግ ቪኦኤ አምሃሪክ ብላችሁ ፈልጉን፣ ተከተሉን፣ ተነጋገሩ። ኢንስታግራም እና ዩቲዩብ ላይም አለን። አስተያየትና ጥቆማ ሲኖራችሁ ተዘዋዋሪው የስልክ መስመራችን 2022059942 የውስጥ መስመር 14 ነው። አስተያየቶቻችሁን በድምፅ በተቀረጸው መመሪያ መሰረት አኑሩ ወይም ሆርን አት ቪኦኤ ኒውስ ዶት ኮም ላይ ኢሜል አድርጉልን። ያስተናገድኳችሁ ያለው ጽዮን ግርማ ነኝ። አሁን ወደ ሁለተኛው አጋማሽ የመጀመሪያ ዘገባችን እናልፋለን። ተከታዩ ዘገባችን የሰኞ ምሽት ጤና ነው። የሰኞ ምሽት ጤና ኦሚክሮን የሚል መጠሪያ የተሰጠውን ይህንን አዲሱን ራሱን የለወጠ የኮቪድ-19 ዝርያ አሁን ባሉትና ከፍተኛ ውጤት ባስገኙት ክትባቶች ብቃት ላይ ያሳደረውን ተጽዕኖ የሚፈትሽ ቅንብር ነው ይዞ የቀረበው። መከሰቱ ከታወቀ ገና 3 ሳምንት ያልሞላው ይህ አዲስ የቫይረስ ዝርያ ማጠናከሪያ በመባል በሚታወቀው ተጨማሪ ክትባት ላይ የሚኖረውን ተጽዕኖና ሌሎች ተዛማጅ ጉዳዮችንም ይመረምራል። በተከታታይ በሚቀርበው ዝግጅት ኦሚክሮንንም አስመልክቶ በየጊዜው የሚወጡ አዳዲስ መረጃዎችና እስካሁን ያልተመለሱ ጥያቄዎችንም ጭምር ይፈትሻል። ሙያዊ ትንታኔውን የሚሰጡን ዶክተር አሰፋ ጄጃው መኮንን በዩናይትድ ስቴትሱ የራክቪል የውስጥ ደዌ ሕክምና ማዕከል የሳምባ የጽኑ ሕሙማንና ከእንቅልፍ ጋር ተያይዘው የሚመጡ በሽታዎች ስፔሻሊስት ናቸው። ዶክተር አሰፋ በተጨማሪም የማዕከሉ የኮቪድ-19 ፕሮግራም ሊቀመንበር ናቸው። አሉላ ከበደ አነጋግሯቸዋል። ለዛሬው እንደሚከተለው ይቀርባል።
ዶክተር አሰፋ እንግዲህ ለወትሮው በተለይ ይህ ኮቪድ-19 ከተከሰተበት ጊዜ አንስቶ ላለፉት 2 ዓመት ለተቃረበ ጊዜ በተደጋጋሚ ከሚቀርቡ ባለሙያዎች ውስጥ አንዱ ኖት። ኦሚክሮን ከነመጠሪያውም እያነጋገረ ነው። 4 አይነት አጠራሮችን እየተጠቀሙ ነው። የተለመደውና ሰፋ ብሎ በጥቅም ላይ የዋለ የሚመስለው ኦሚክሮን የሚለው ነው። በሱ ወይም ኦሚክሮን በሚለው እንቀጥላለን። ዶክተር አሰፋ የብሔራዊ የጤና ምርምር ኢንስቲትዩት የአለርጂና የተላላፊ በሽታዎች ጥናት እና ሕክምና ተቋም ዋና ዲሬክተር እና ዋናው የዋይት ሀውስ የጤና ጉዳዮች አማካሪ ዶክተር አንቶኒ ፋውቺ ዛሬ እሁድ ይህን ውይይት እኔ እና እርሶ በምናደርግበት ቀን ከኤቢሲ ቴሌቪዥን ጣቢያ ጋር ባደረጉ ቃለ ምልልስ ይህ አዲስ የቫይረስ ዝርያ ሁለቱን በጣም የተዋጣላቸው የተባሉትን ክትባቶች በተሟላ መልኩ የተከተቡ ሰዎች እንኳን ተጋላጭነት ይኖራቸዋል የሚል አዲስ መረጃ አቀብለዋል። ይህንም መሰረት አድርገው ማጠናከሪያ የሚባለውን ክትባት እንዲወስዱ ብዙዎችን አበረታተዋል። እስኪ ከዚህ እንነሳ። ምን ማለት ነው? ባለፈው ሳምንት ከተነጋገርንበት ከመሰረቱ የተለወጠ ነው እና ቀድሞ ከተነጋገርንበትም በተለየ ሁኔታ በስጋት ልናስበው ይገባ ይሆን?
እንግዲህ ምንድን ነው የቫይረሱ ላይ የታየው የቅርጽ ለውጥ ሚውቴሽን የምንለው ሌላ ጊዜ ከታዩት ሰፋ ባለ ሁኔታ ቁጥራቸው በርከት ባሉ የቫይረሱ ቅርጾች ላይ ነው የታየው። እዚህ ላይ ወደ 24 እና ከዛ በላይ የሚሆን እነዛ ደግሞ የቫይረሱ ሄዶ የሚጣበቅበት የእኛ ደግሞ መከላከያ ሊዘጋው የሚችለው አካባቢ በብዛት የነኩ ስለሆነ የቅርጽ ለውጥ በሚመጣበት ጊዜ ከዚህ በፊት የሰራ ነው መከላከያ አንቲቦዲ የምንለው በክትባትም ወይም በተፈጥሮ ኢንፌክሽን ምክንያት የምንሰራው እሱ ሊታለፍ ይችላል ባይፓስ ሊያደርገው ይችላል እና ልክ ነው ያ ነው እንግዲህ የሚፈራው እዚህም ላይ የታየው ቡስተር የተከተበ ፉሊ ቫክሲኔትድ አሁን ምንድነው ሙሉ በሙሉ ተከትቧል ማለት ሁለቱን ወስዶ እንደገና ደግሞ ተጨማሪ
ማጠናከሪያውንም
የወሰደ ሰው ላይ ቫይረሱ ኢንፌክት እንደሚያደርግ ታይቷል። ነገር ግን ከዛ ጋር እንግዲህ ተጨማሪ ትንሽ ጥሩ ዜና የሚሆነው የበሽታው ጥንካሬስ እንዴት ነው? ምክንያቱም ክትባትም ወይም ተፈጥሯዊ ኢንፌክሽንም ኢንፌክሽን መከላከልና በሽታ መከላከል ለየት ይላሉ። ኢንፌክሽኑ ግን የታየበት መጠን የዚህ በከፍተኛ ሁኔታ ነው የሚሰራጨው። ይህም እንግዲህ አሁን እንግሊዝ በታዩት ሶሻል ኢቨንቶች ላይ ጋዘሪንግ የምንለው ላይ ሰዎች ሰብሰብ ያሉበት አካባቢ ላይ የታየው ምንድነው? ሰዎቹ ወደዛ ሲገቡ ከአንድ ቀን በፊት እንዲያውም ፈጣን ቴስቱ ምንለው ቴስት ተደርገው ኔጌቲቭ ናቸው። ገብተው 60-70 ሆነው አንድ ላይ ሆነው ሲወጡ ግን 60 ወይም 70 በአጠቃላይ ተይዘዋል። በዛ 3 ሰዓት 4 ሰዓት በቆየ አንድ ላይ የመቆየት ሁኔታ ስለዚህ በከፍተኛ ፍጥነት ነው ማለት ነው ለሰው ወደ ሰው የሚተላለፈው። ነገር ግን ሰዎቹ ታመው ሆስፒታል ወይም ህይወታቸው ማለት ነገር አልታየም። ስለዚህ አንዱ ጥሩ ነገር እሱ ነው።
ሌላ ጥያቄ ከማስከተል በፊት ሁለት ነገሮችን ለይተን እንድናይ ያስቀምጡት ነገር አለ። ኢንፌክሽን የሚባለውንና በሽታ መጋለጥን ለይተዋል። ለአድማጮች እንደው ግልጽ ለማድረግ ለቫይረሱ የመጋለጥ እድልና ከተጋለጡ በኋላ ደግሞ በርግጥ የተለያዩ ህመሞች ሰውነት ውስጥ የሚፈጠሩበት ሁኔታ መከሰቱን ነው የለዩ ያሉት። እንደው ቢያብራሩት
እንግዲህ ኢንፌክሽን የምንለው ቫይረሱ መጥቶ ለምሳሌ አፍንጫችን ላይ ተጣቋል እና ያ ሰው ኤክስፖዝድ ሆኖ ተጋልጦ ከአፍንጫ ወደ ታች ወርዶ ሌላ በኮቪድ ምክንያት የሚመጡትን ሳምባ ምች ወይም የኛ መከላከያችን እሱን ለማጥቃት በሚወስድበት ምክንያት የሚመጣው የኮቪድ በሽታ ያን ሰው ኦክሲጅኑን ሳምባውን ሌላውን የሰውነት አካል ሲጎዳ ያሁን በሽታው ማለት የበሽታው መጠን ለምሳሌ ጉንፋን ለምሳሌ ብንወስ በየጊዜው ጉንፋን ይዘናል። ኢንፌክሽን ብዙ ግድ የማይሰጠን አጠንከሩ በሽታ ስለማሄድ ነው እና ኢንፌክሽን በከፍተኛ ሁኔታ በዚህ ታይቷል። ጠንከር ያለ በሽታ ግን የሚያስተኛ ሆስፒታል የሚወስድ አይሲዩ የሚያስገባ ለህይወት የሚያጠፋ አለመታየቱ አንድ ጥሩ ነገር ነው። ግን ደግሞ ይሄ በየጊዜው የሚቀያየር ነገር ስለሆነ አሁን ምናቀው ነገ ተነገ ወዲያ በጣም ብዙ ሰዎች ሲጋለጡ እንዴት ይሆናል የሚለውን ያው እየተከታተል
መልካም። ለቫይረሱ የተጋለጠ ሁሉ አይታመምም ወይ ለቫይረሱ መጋለጥ በሙሉ ሌሎች በሽታ አይነቶችን አያስከትልም የሚለውን በግልጽ እንድንመለከት ያደርጋል። ዶክተር አሰፋ ይህ ኦሚክሮን በንጽጽር በጣም ተዛማችነቱን ገልጠዋል። ሁለቱን በጣም ተስፋ የተጣለባቸውን ክትባቶች ብቻ ሳይሆን ያውም አሟልቶ ፋይዘርንም ሞደርናንም ይሁን የወሰዱ ሰዎች አሟልቶ የወሰዱ እንኳን የሚጋለጡበት ሁኔታ ተገልጿል። ሌሎች ለሕክምና የሚውሉ ከኮቪድ ጋር የተያያዙ በሕክምና መልክ የሚሰጡትንም የእነሱንም ፍቱንነት የቀነሰው ይመስላል ወይንም ደግሞ ለኦሚክሮን የተጋለጠ ሰው በእነሱ የመረዳቱ ድል ያነሰ ይመስላል። ይሄ በርግጥ ከቀድሞ ከነበረውና ብዙ ተዛምቶም ብዙ ጉዳትም አድርሷል ከተባለው ከሱ በፊት ጎልቶ ከታየው ዴልታ የተባለው የቫይረሱ ዝርያ ጋር ሲነጻጸር ምን ይመስላል? ማነጻጸር የምንችላቸው ነገሮች ካሉ?
አዎ እንግዲህ መከላከያ የምንሰራው አንቲባዲ ምንለው ወይም ከውጪ ተሰርተው የሚሰጡትን ለምሳሌ እነ ኢላይዲዲ ሪጀነሮን የምንላቸው ሰው ኤክስፖዝ ሲሆን ለቫይረሱ ቶሎ የምንሰጠው ወደ ጠና ህመም እንዳይወስድ የምናደርገው አንቲቦዲ ነው። ከሰውም ደግሞ ፕላዝማ ላይ የሚወሰደው አንቲቦዲ ነው። አሁን እነዚህ በክትባትም ስንሰጥ በአብዛኛው በአንቲቦዲ ምክንያት ቫይረሱ ሲመጣ ተዘግቶ መጣበቅ እንዳይችል ማድረግ ነው። አሁንም ቅርጽ ለውጡ ብዙ ስለሆነ እነ ዴልታ አልፋን እንደዚህ ሁሉ የቅርጽ ለውጥ ያደረጉት በሁለት በሶስት ነገሮች ላይ ነው ነጥቦች ላይ። ይሄኛው ግን በርከት ባለ ሁኔታ ስለሆነ እነዛንም መከላከያዎች ሊያልፋቸው ይችላል ነው እንግዲህ አንዱ ያው የሚጠበቅ ነው። በጣም ቅርጽ ለውጡ በጣም ሲግኒፊካንት ስለሆነ ብዙ ለውጥ ስላሳየ
እንግዳችንን እናመሰግናለን። አድማጮች፣ የዚህ በቪዲዮ የተቀረጸ ውይይት ሙሉ ክፍል በዌብሳይታችንና በማህበራዊ መገናኛ ዘዴዎች ባሉ ገጾቻችን ላይ ታገኙናቸዋላችሁ። አሁን የሰኞ ምሽት የስፖርት መሰናዶ ቀጣውን ጊዜ ይረከባል። አዲስ ቸኮል ዝግጅቱን እንደሚከተለው አቀናብሮታል።
ኢትዮጵያዊቷ ጎይቶም ገብረስላሴ በባህሬን የተዘጋጀውን ግማሽ ማራቶን ውድድር አሸንፋለች። ባለፈው መስከረም 2 ሰዓት ከ20 ደቂቃ ከ9 ሰከንድ በሆነ ጊዜ የጀርመን ማራቶንን አሸንፋ የነበረችው ጎይቶም ትላንትና በባህሬን ማናማ የተዘጋጀውን ግማሽ ማራቶንም 1 ሰዓት ከ5 ደቂቃ ከ36 ሰከንድ በሆነ ጊዜ ውድድሩን በማጠናቀቅ ባለድል ሆናለች። እሷን ተከትላ ሁለተኛ የወጣችው ትውልደ ኢትዮጵያዊቷ ቃልኪዳን ገዛይ ነች። በኦሎምፒክ 10000 ሜትር ውድድር ለባህሬን የብር ሜዳሊያ ያስገኘችው ቃልኪዳን በትላንትናው ውድድር በጎይቶም ገብረስላሴ በ11 ሰከንዶች ተቀድማ ነው ሁለተኛ የወጣችው። የኬንያዋ ሼላ ኪፕሮች ሶስተኛ ደረጃን ይዛ አጠናቃለች። በዚሁ የባህሬን ግማሽ ማራቶን በወንዶች ኬንያውያኑ ፊልሞን ኪፕሊሞ፣ ኮሊንስ ኮሮስ እና ማቲው ኪሜሊ ከአንደኛ እስከ ሶስተኛ ያለውን ደረጃ ይዘው አጠናቀዋል። ኢትዮጵያዊ ታመራ ቶላ በአምስተርዳም ማራቶን በፈጣን ሰዓት አሸንፏል። አጀማመሩ ላይ ፍጥነት በታየበት በዚህ ውድድር 6 የኢትዮጵያ የኬንያና የኤርትራ ሯጮች ብቻ ነበሩ እስከ መጨረሻው ድረስ መፎካከር የቻሉት። 40ኛው ኪሎ ሜትር ላይ በ9 ሰከንድ ልዩነት ውድድሩን መምራት የጀመረው ታመራ ቶላ 2 ሰዓት ከ03 ደቂቃ ከ39 ሰከንድ በሆነ ሰዓት አሸናፊ ሆኗል። ይህም ሁለተኛው ነው ውድድሩን ከጨረሰው ኬንያዊ በርናንድ ኮች በ30 ሰከንድ የቀደመ ሆኗል። በዚህ ውድድር ሌላኛው ኢትዮጵያዊ ልዑል ገብረስላሴ በ3 ሰከንዶች በኬንያዊ ተቀድሞ ሶስተኛው ነው ውድድሩን ጨርሷል። ኬንያዊ በርናንድ ኮች የገባበት ሰዓት 2 ሰዓት ከ04 ደቂቃ ከ09 ሰከንድ ሲሆን ሉል ደግሞ በ2 ሰዓት ከ04 ደቂቃ ከ12 ሰከንድ ነው ውድድሩን ያጠናቀቀው። በዚህ ውድድር አምስተኛ ሆኖ ያጠናቀቀው ኤርትራዊ ህዝቅኤል ተወልደ የገባበት 2 ሰዓት ከ04 ደቂቃ ከ32 ሰከንድ የኤርትራ ክብረ ወሰን ሆኖ ተመዝግቧል። በሴቶቹ የአምስተርዳም ማራቶን ኬንያውያኑ አንጌላ ታኑይ እና ማውሪን ቼፕ ኬሞይ አንደኛና ሁለተኛ ደረጃን ይዘው ሲያጠናቀቁ አበን ኃይሉ፣ ገበያነሽ አየል እና ወርቅነሽ አለሙ ከ3ኛ እስከ 5ኛ ያለውን ደረጃ ይዘው አጠናቀዋል። በሌላ የማራቶን ዜና ኢትዮጵያዊ ደራራ ደሳለኝ በሜክሲኮ ማራቶን የቦታውን ክብረ ወሰን በማሻሻል አሸንፏል። የ24 ዓመቱ ደራራ በሜክሲኮን ጓዴላራ ማራቶን 2 ሰዓት ከ12 ደቂቃ ከ28 ሰከንድ አንደኛ ሆኖ ሲያጠናቅቅ፣ በሴቶች ደግሞ አልማዝ ነገደ 2 ሰዓት ከ32 ደቂቃ ከ15 ሰከንድ በሆነ ሰዓት ሶስተኛ ሆነ ውድድሩን አጠናቃለች። ደራራ ደሳለኝ ከሁለት ወር በፊት በቪየና ማራቶን ውድድሩን ካሸነፈ በኋላ የተወዳደረበት ጫማ የዓለም አትሌቲክስ ፌዴሬሽን እውቅና ያልሰጠ ነው በሚል ውጤቱ ተሰርዞበት ነበር። ይህ ከሆነ ከሁለት ወር በኋላ በተዘጋጀው የጓዴላራ ማራቶን አሸንፏል። ከሁለተኛ እስከ አምስተኛ ያለውን ደረጃ ኬንያውያኑ የተቆጣጠሩ ሲሆን በሴቶች ውድድር ያሸነፈችው ደግሞ ኡጋንዳዊቷ ቶሬቲች ሌኔት ችቤት ናት። በሰባተኛ ሳምንት የኢትዮጵያ ፕሪምየር ሊግ የአምናው ሻምፒዮን ፋሲል ከነማ ወደ መሪነቱ ሲመለስ ሀዲያ ሆሳዕና የዓመቱን የመጀመሪያ ድል አስመዝግቧል። ኢትዮጵያ ቡናም ሶስተኛ ተከታታይ ድል በማስመዝገብ አሰልጣኙ ካሳይ አራጌ ላይ አንዣቦ የነበረውን የስንበት ጥላ ሙሉ በሙሉ መግፈፍ ችሏል። በሳምንቱ በተደረጉ የሊጉ ጨዋታዎች የአምናው ሻምፒዮን ፋሲል ከነማ ሲዳማ ቡናን 4-0 በሆነ ሰፊ ውጤት አሸንፏል። የፋሲልን የማሸነፊያ ጎሎች አለም ብርሃን ይግዛው፣ በረከት ደስታ፣ ኦኪኪያ ፉላሚ እና አምሳሉ ጥላውን አስቆጥረዋል። በከፍተኛ መሻሻል ላይ የሚገኘው ወልቂጤ ከተማ በአንጋፋው አጥቂ ጌታነህ ከበደ አንድ ጎል አዲስ አበባ ከተማን 1-0 ሲያሸንፍ አወዛጋቢ የዳኝነት ውሳኔዎች በታዩበት የድሬዳዋ ከነማና የኢትዮጵያ ቡና ጨዋታ ኢትዮጵያ ቡናዎች በአቡበከር ናስር 2 የፍጹም ቅጣት ምት ጎሎች 2-0 ሲያሸንፉ የዓመቱን የመጀመሪያ ድሉን ያስመዘገቡ ሀዲያ ሆሳዕና በቀድሞ የኢትዮጵያ ቡና አጥቂ ሀብታሙ ታደሰ 2 ጎሎች በተመሳሳይ 2-0 አሸንፏል። በሌሎች ጨዋታዎች ባህርዳር ወላይታ ዲቻን፣ ሐዋሳ ሰበታን በተመሳሳይ 3-0 ሲያሸንፉ ሰርቢያዊን አሰልጣኝ ክራምፖቶችን ያሰናበተው ቅዱስ ጊዮርጊስ ከአዳማ ከነማ እንዲሁም አርባ ምንጭ ከተማ ከጅማ አባጅፋር በተመሳሳይ 2-0 ጨዋታቸውን አጠናቀዋል። ፋሲል ከነማ በ14 ነጥብ ባህርዳር ከነማና ወላይታ ዲቻ ደግሞ በ13 ነጥቦች በግብ ክፍያ ተበላልጠው ሊጉን ይመራሉ። ሀዲያ ሆሳዕና፣ ሰበታ ከነማና ጅማ አባጅፋር ደግሞ ከ14ኛ እስከ 16ኛ ደረጃን በመያዝ ወራጅ ቀጠና ላይ ይገኛሉ። በአምናው ውድድር ወደ ታችኛው ዲቪዚዮን ወርዶ በትግራይ ክለቦች ፋንታ ዳግም ፕሪምየር ሊጉን የመቀላቀል እድል ያገኘው ወልቂጤ ከተማ ከፍተኛ መሻሻል አሳይቶ በ4ኛ ደረጃ ላይ ሲገኝ፣ ባለፈው ዓመት በርካታ የውድድር ሳምንቶችን ሲመራ የነበረው ሀዲያ ሆሳዕና በአንጻሩ በ14ኛ ደረጃ ላይ በመገኘት ካለፈው ዓመት አንጻር ከፍተኛ ውጤት ቀውስ ያጋጠመው ክለብ ሆኗል። የአውሮፓ ሻምፒየንስ ሊግ ከምድባቸው አንደኛና ሁለተኛ ሆነው የጨረሱ ክለቦች ድልድል ዛሬ ይፋ ሆኗል። የጣ ድልድሉ በየምድባቸው አንደኛ ሆነው የጨረሱትም በሌላ ምድብ ሁለተኛ ሆነው ከጨረሱት ጋር የሚያገናኝ ሲሆን ማንቸስተር ዩናይትድ በስህተት ከምድብ መሪዎች ዝርዝር ውስጥ ባለመካተቱና ሁለተኛ ሆነው የጨረሱ አትሌቲኮ ማድሪድም በማጣሪያው ከተጫወተው ሊቨርፑል ጋር ዳግም ሊገናኝ የሚችልበት አድላድል በመጠቀሙ ከቀኑ 8 ሰዓት ላይ ይፋ የነበረው ድልድል ተሰርዞ 11 ሰዓት ላይ ዳግም ሌላ ድልድል ተካሂዷል። በዚህም ፓሪስ ሴን ዠርመን ከሪያል ማድሪድ፣ ሊቨርፑል ከኢንተር ሚላን፣ ጁቬንቱስ ከቪያሪያል፣ ማንቸስተር ዩናይትድ ከአትሌቲኮ ማድሪድ፣ ቼልሲ ከሊል፣ ቤኒፊካ ከአያክስ፣ ማንቸስተር ሲቲ ከስፖርቲንግ ሊዝበን እንዲሁም ሳልስበርግ ከባየር ሙኒክ ሆነው ተደልድለዋል። በተሰረዘው የመጀመሪያ ዙር ድልድል ላይ የማንቸስተር ዩናይትድ እና ፓሪስ ሴን ዠርመን መገናኘት የብዙዎቹን ትኩረት የሳበ ነበር። ምክንያቱ ደግሞ በአሁኑ ትውልድ የእግር ኳስ አሻራቸውን ከሌሎች አቻዎቻቸው በላይ ማሳረፍ የቻሉት ሊዮኔል ሜሲ እና ክርስቲያኖ ሮናልዶ በዚህ ድልድል ዳግም የሚያገናኝ በመሆኑ ነበር። ሁለቱ ተጫዋቾች በስፔን የዋንጫ ተፎካካሪዎቹ ሪያል ማድሪድ እና ባርሴሎና ቤት ለበርካታ ዓመታት እየተጫዋቱ ሲገናኙ ነበር። የ16ቱ ክለቦች የመጀመሪያ ዙር ማጣሪያ የካቲት 8 ቀን ምሽት ላይ የሚካሄድ ይሆናል። በአውሮፓ ሊግም የምድብ ማጣሪያውን አንደኛና ሁለተኛ ሆነው ያለፉ 16 ክለቦች ድልደላ ዛሬ ይፋ ሆኗል። በዚህም ከበርካታ ዓመታት በኋላ ከሻምፒዮንስ ሊግ ተሰናብቶ በአውሮፓ ሊግ መወዳደር የጀመረው ባርሴሎና ከጣሊያኑ ናፖሊ ጋር ሲደለደል፣ ቦሩሲያ ዶርትሙንድ ከሬንጀርስ እንዲሁም ፖርቶ ከላዚዮ ጋር ተደልድለዋል። የዛሬው ስፖርት ፕሮግራማችን በዚህ ይጠናቀቃል። ለአሜሪካ ድምጽ ሬዲዮ አዲስ ቸኮል ከድሬዳዋ።
የተከበራችሁ አድማጮች ለምሽቱ ያሰናዳናቸው ዝግጅቶች ተጠናቀቁ። በሁሉም ስፍራ ባሉ መላ ባልደረቦቻችን ስም የምሰናበታችሁ ጽዮን ግርማ ነኝ። አብራችሁን ስለቆያችሁ እናመሰግናለን። ሰላም፣ በደህና ደሩ።